From the conference center at Temple
ጉባኤው አዳራሽ በተቤት አዳራሽ ቤተ መቅደስ አደባባይ ሶል ሌክ ከተማ ይህ 182ኛው ግማሽ አመት አጠቃላይ የኋለኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተክርስቲያን ጉባኤ ነው። ተናጋሪዎች ከአጠቃላይ ባለስልጣናት እና ሹሞች የተመረጡ ሲሆን የዚህ ክፍል ሙዚቃ በሞርሞን ታበርናክል ዘማሪዎች ይሆናል። ይህ ስርጭት የቀረበው እንደ ህዝብ አገልግሎት በኒቨል ማከፋፊያ ሲሆን ካለ ፍቃድ ማባዛት፣ መቅዳት ወይም ለሌላ ፕሮግራም መጠቀም የተከለከለ ነው።
President Dieter F. Uchtdorf
የቤተ ክርስቲያኑ ተቀዳሚ አመራራት ሁለተኛ አማካሪ ሆነው ይህን ስብሰባ ይመራሉ። ወንድሞችና እህቶች እንኳን ለአራተኛው ክፍል 182ኛው ግማሽ አመታዊ የኋለኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተ ክርስቲያን ጉባኤ መጣችሁ። ፕሬዚዳንት ቶማስ ኤስ ሞንሰን ይህን ስብሰባ ይመሩት እኔ ይህን ክፍል እንድመራ ጠየቁኝ። በዓለም ደረጃ በሬዲዮ፣ በቲቪ፣ በኢንተርኔት ወይም በሳተላይት ማሰራጫ ለምትከታተሉ ሰላምታችን እናቀርባለን። የአጠቃላይ ባለስልጣናት ጸሐፊዎችና አመራራትን ዛሬ ጠዋት በዚህ ጉባኤ እንደምገኙ እናስታውሳለን። የዚህ ክፍል ሙዚቃ የሚቀርበው በሞርሞን ታበርናክል ዘማሪዎች ሲሆን በማይክል ዎልበርግ ከሪቻርድ ኤሊየት አመራር አድርገው አንድሪው ኢንስወርድ ኦርጋን ተጫዋች ይሆናሉ። ሆዜ ዋትስትሩ የምለውን ይዘምራሉ። አሁንም ያስደስቱን በሞርኒንግ ብሬክ ይሆናል። የመክፈቻ ጸሎት የሚደረገው ከሰባኛው ተቀዳሚ አባልና ቤተ ክርስቲያን ታሪክ ምሁር ሽማግሌ ከትላንትና ከስልጣናቸው ወረዱት ይሆናል።
Heavenly Father,
በሰማይ አባት የምትኖር አባታችን ሆይ
General conference on a beautiful Sabbath day.
በዚህ በሚያምር እሁድ ቀን በዚህ ጠቅላላ ጉባኤ በመሰብሰባችን ምስጋናችን ከፍ ያለ ነው። ለፍቅርህና በእያንዳንዳችን ውስጥ ስላለህ ሁሉ እናመሰግናለን። ወነተን ሞተን እንድናሸንፍ ስላደረከን ምስጋናችን ከፍ ያለ ነው። ስለህወት እቅድ ምስጋናችንም ከፍ ያለ ነው። እንዲሁም እርስ በርስ ስላለን ግንኙነት ስለቤተሰብና በቤተክርስቲያን ውስጥ ስላለን ግንኙነት ምስጋናችን ከፍ ያለ ነው።
regular meetings and conferences
በድሮ ጊዜ አንስቶ ለስብሰባዎች ሁኔታዎችን ሰላማቻችንን እናመሰግናለን። contribution made through many years of the tabernacle choir to our በብዙ አመታት ውስጥ ይሄ የሙዚቃ ግሩፕ አንድላይን ዲዮን ስለደረክና አመሰግናለን። ዛሬ ስለሚናገሩ ሰዎች እንድትባርካቸው እንጠይቃለን። የምናዳመጣውም እንድንማር ትረዳንም ዘንድ እንጠይቃለን። ህይወታችንን ለመቀየር ፍላጎቱ እንዲኖረንም እንጠይቃለን። ለጓደኞቻችን እና ለህዝቦቻችን እርዳታን ማድረግ እንድንችል እንድትረዳንም ዘንድ እንጠይቃለን።
who are ill who have needs known only to thee
የታመሙትንና ፍላጎታቸውንም ሰዎች አንተ እንድትባርካቸውም ዘንድ ጠይቃለን። በምድር ላይ ሰላም እንዲኖር ዘንድም እንለምናለን። የወንጌልን እውነታነት እንድንመለከት ትረዳንም ዘንድ እንጠይቃለን። ይህንና የምንለው በልጅ በኢየሱስ ክርስቶስ ስም ነው። አሜን።
We will be pleased to hear from President
President Henry B. Eyring በተቀዳሚ መራራት አንደኛ አማካሪ ሆኑት ንግግር ያሰሙናል። ከሳቸውም ቀጥሎ ፕሬዝዳንት ቦድ ኬ ፓከር የ12ኛ ሀዋሪ ፕሬዝዳንት ንግግር ያሰሙናል። ከዚያም ዘማሪዎቹ Does the journey seem long የሚለውን ይዘምራሉ። ከዚያም በኋላ እህት ሊንዳ ኬ በርከን የመረዳጃ ሴቶች ፕሬዝዳንት ንግግር ያሰሙናል።
In the depths of his anguish.
በሊበርቲ እስር ቤት ጭንቀትና ስቃይ ነብይ ጆሴፍ ስሚዝ በጮታ ለቀሰ። እግዚአብሔር አምላክ ሆይ የት ነው ያለው? መደበቂያ ቦታን የምሸፍን እንኳን የት አለ? ብዙዎቻችን በጭንቀት ስቃይ ጊዜ እግዚአብሔር እንደራቀን ይሰማናል። ነገር ግን እግዚአብሔር በፍጹም አልተደበቀም። ግን አንዳንዴ ከእግዚአብሔር በሚያርቀን እንኳን ተሸፍነን በመገኘት እሱ ከእኛ ይራቀ ያስመስላል። የእኛ ፍላጎት የእርሱን ፍቃድ ለማድረግ ድንኳኑ እግዚአብሔርን የማገት ስሜት ያሳያል። እግዚአብሔር ሊያየን አይችልም ወይም ሊያነጋግረን አይችልም። ነገር ግን እኛም በፍቃደኝነት አለማዳመጥም ይሆናል ወይም ለፍቃዱና ጊዜ አልሰጠንም። እንደ ሕፃን የምንቀርበው ከሆነ እግዚአብሔር የመለየት ስሜታችን ይጠፋል። ይህም በዓለማት የሌለ ሰው ልጆችን አስተያየት በእንቅስቃሴያችን ላይ ተጽዕኖ ስለሚያደርግ ቀላል አይደለም። ነገር ግን እውነትን እንድናውቅ ይረዳናል። እግዚአብሔር ቅርባችን ነው፣ ስለሚያውቀንም በፍጹም ከልጆቹ አይደበቅም።
but it will help us recognize this truth
ይህንንም እውነት እንድናውቅ ያደርጋል። እግዚአብሔር ቅርበታችን ነው ያለ እና እስልምና ያውቀናል ታማኝ ከሆኑ ልጆች በፍጹም አይደበቅም። በሶስት ዓመት የልጅ ልጄ የተገለጸውን የዋህነትና ትህትና ኃይል ከእግዚአብሔር ጋር ያገናኛል። በቤተሰብ ጋር የብሪጋም ከተማ ቤተ መቅደስ ለመገኘት ሄዳ ነበር። በአንደኛው ቤተ መቅደስ ክፍል ወዲያው ወዲህ በመመልከት ማማ ኢየሱስ የት ነው ብላ ጠየቀች። እናቷም ኢየሱስን በቤተ መቅደስ እንደማታይ አስረዳች። ግን ኢየሱስ ተጽኖ በልቧ እንደምትሰማት ነገረቻት። ኤልዛ በጥንቃቄ የእናቷን መልስ በማሰብ እርካታ ያገኘች ይመስላል። ኢየሱስ አንድን ሰው ለመርዳት ሄደዋል ብላ አጠቃለለች። ኤልዛን መረዳት ድንኳን አልሸፈናትም ወይም በሷ እውነተኛ አስተያየት ላይ እንቅፋት አልሆነም። እግዚአብሔር ለእሷ ቅርብ ነው። እሷም እንደምትቀርበው ይሰማታል። ቤተ መቅደስ የጌታ ቤት መሆኑን ታውቃለች። እናም ደግሞ ከሞት የተነሳው ክቡር ኢየሱስ ክርስቶስ አካል እንዳለው ሆኖ በአንዴ አንድ ቦታ ብቻ መገኘት እንደምችል ትረዳለች። በቤቱ ውስጥ ከሌለ ሌላ ቦታ እንደሆነ ታውቃለች። እሷ ስለ አዳኝ የምታውቀው ሌላ ቦታ ለአባቱ ልጆች ደግን እንደምሠራ ታውቃለች። ኢየሱስን ለማየት የሕይወቱን ተአምር እንዲያሳያት የተመኘች እንዳልሆነ ግልጽ ነበር። ነገር ግን ስለምትወደው ነው። መንፈስ እንደ ሕፃን አእምሮ እና ሁላችንም የምንፈልገውን የሚያጽናና ልብ ገልጾላታል። ኢየሱስ ክርስቶስ ነዋሪ ነው፣ ያውቀናል፣ እናም ይጠብቀናል። በሕመም ጊዜም በብቸኝነት ወይም ግራ በተጋባ ጊዜ ኢየሱስ ክርስቶስን በመመልከት ሁኔታችን እንዲያውቅ ማድረግ የለብንም። እናም ተልእኮው ለመባረክ ነው። የልጅነት ጊዜያችን ከማለፉ በፊት የኤልዛን ልምድ የእኛ መሆኑን በራሴ ሕይወት አውቃለሁ። በቅድመ ሙያዬም ዓመት በስታንፎርድ ዩኒቨርሲቲ የመምህራን ሙያን አስተማማኝነት ለማድረግ በጥንካሬ ሰርቼ ነበር። የባለቤቴ ቤተሰብ የምኖሩበት ምቾት ባለው አካባቢ ነበር የኖር ነው። በዓለም ደረጃ ታላቅ የሆነ መልካም ውጤት አግኝቻለሁ። ግን ካሊፎርኒያን ትቼ አይዳሆ ሪክስ ኮሌጅ እንድሄድ በቤተ ክርስቲያን ድል ተሰጠኝ። የዕድሜ ልክ ሙያዬ ዓላማ ከእኔ በላይ በተሻለ ከሚያውቀው የምወደው አባቴ ሙያ እንደምለያኝ ነበር። ነገር ግን ማንኛውም በሙያዬና የቤተሰብ ኑሮ ያለኝ መልካም ውጤት ከእግዚአብሔር ስጦታ መሆኑን ለማወቅ የተባረኩ ነኝ። እናም እንደ ልጅ ምንም ማድረግ እንዳለብኝ በመንበርከክ ጸሎት አደረግኩኝ። ምን ማድረግ እንዳለብኝ ጸሎት አደረግኩ። ለስላሳ ድምፅ በአእምሮዬ ለመስማት ችያለሁ። የእኔ ትምህርት ቤት ነው። ከእግዚአብሔር የከለለ ጋሻ ድንኳን አልነበረም። በእምነትና ትሕትና ፍቃዴን ለእሱ አሳልፌ ሰጠሁኝ። እናም የእሱን ጥበቃና ቅርበት ተነሳሁ። በሪክስ ኮሌጅ የእግዚአብሔር ፍቃድ በማድረግ ባሳለፍኩት ዓመታት ድንኳኑ እንዳይሸፍነኝም አድርጓል። ወይም በሕይወቴ እግዚአብሔር ዋና ዓላማ አላደበዘዘም። ሥራውን ለመሥራት ለመመልከት ወደ እርሱ ቅርበት ተሰማኝ። የእኔን ጉዳይ እንዲያውቅም ማረጋገጫ ተሰማኝ። እናም ለደስታዬም በጥልቀት ያስባል። ግን በስታንፎርድ አንድ ነበር። ዓለማዊ ምክንያቶች ራሳቸውን ማቅረብ ጀመሩ። በሪክስ ኮሌጅ ፕሬዚዳንት አምስተኛ ዓመቴን በመጨረስ ላይ እንዳለው አንድ የምስብ ሥራ ቀረበልኝ። ግምት ውስጥ በማስገባት ጸሎት በማድረግ በተቀዳሚ አመራር አድጋጅ ተወያየው። በመውቃትና ትንሽ ቀልድ መልስ ሰጡ። ግን በእርግጠኝነት ጠንካራ አቅጣጫ አልሰጡኝም። ፕሬዚዳንት ስፔንሰር ደብሉ ኪምበል አዳምጦኝ ከጥል ኩባንያ የቀረበልኝ ሥራ እንዲህ አለ፣ ደህና፣ ይህ ለአንተ ጥሩ ነገር ይመስላል። የምንፈልግ ከሆነ የት እንደምናገኝ እናውቃለን አለ። የት እንደምፈልጉን ማወቅ ነበረባቸው። ነገር ግን ለሙያዬ መልካም ውጤት ምክንያት እንኳን መፍጠር ስለምችል ከእግዚአብሔር ለመፈለግ በጣም አስቸጋሪ ሆነብኛል። እናም ለማዳመጥና ግብዣውን ለመከተል አስቸጋሪ ሆነብኛል። ባለቤቴ እንደማንሄድ ጠንካራ አስተያየት አላት። ግን የራሴን ራእይ መፈለግ እንዳለብኝ ገፋፋችኝ። እናም እንደገና ጸሎት አደረግኩኝ። በዚህን ጊዜ አቅጣጫ ተቀብያለሁ። እንደ ድምፅ ባይወሮ ለትንሽ ጊዜ ሪክስ ኮሌጅ እንድትቆይ አደርግሃለሁ። የግል ፍላጎቴ የእውነታ አስተሳሰብ በማደብዘዙ ራእይ ለመቀበል አስቸጋሪ አድርጎኛል። ከሰላሳ ቀናት በኋላ በመንፈሳዊ ውሳኔ የቀረበልኝ ሥራ በመተው ተባርኬ ሪክስ ኮሌጅ ቆይቻለሁ። የቴቱን የውሃ ግድብ ፈነዳ። እግዚአብሔር ግድቡ እንደምፈነዳ ያውቅ እና በመቶ የሚቆጠሩ ሰዎች እርዳታ ያስፈልጋቸዋል። እሱ ምክር እንደምፈልግ በማድረግ እና ፍቃዱን በማግኘት ሪክስ ኮሌጅ እንድቆየ አደረገኝ። ምናልባትም በሪክስ ኮሌጅ አገልግሎት የተጋለጠ መሆን እንደምችል እሱ ብቻ ሁሉን ምክንያት ያውቅ ነበር። እናም የሰማይ አባትን በጸሎት ብዙውን ጊዜ እነዚህን ንግድና ቤቶችን ለመደባቸው ከሌሎች ሰዎች ጋር ጭቃውና ውሃ ከቤት ለማጽዳት ብዙ ሰዓት አሳልፈን ነበር። የእሱን ፍቃድ ለማድረግ የማወቅ ፍላጎቴ ነፍስን የማስፋት ዕድል ሰጥቶኛል። ይህም ድርጊት የሚያስረዳው በሌላ መንገድ የእግዚአብሔር ፍቃድ ለማወቅ አጥር መፍጠር እንችላለን፣ ወይም ለእኛ ያለውን ፍቅር እንዲሰጠን ማድረግ እንችላለን። ጌታ የራሱን እንዳለው በራሳችን ጊዜ ሰንጠረዥ ማውጣት አንችልም። እኔም በራስበርግ ሥራዬ በቂ ጊዜ እንዳሳለፍኩት በማሰብ ሌላን ለመቀጠል ቾክዬ ነበር። አንዳንዴ በራሳችን የጊዜ ሰንጠረዥ መወትወት የእሱን ፍቃድ ሊያደበዝዝ ይችላል። እንዲቀጣቸው ጠየቀ። በሊበርቲ እስር ቤት ነቢይ ጆሴፍ ስሚዝ የቤተ ክርስቲያን አባሎች የፈጨፉትን እንዲቀጣ ጠየቀ። ጸሎቱም እርግጠኛ ስለሆነ ፈጣን የሆነ የሚገባ ቅጣት ነበር። ነገር ግን ከብዙ ዓመታት እንዳልሆነ ብዙ መለስ ከቤተ ክርስቲያን ጠላቶችም ጋር ስምምነት ያደርጋል። በ24ኛውም ሐረግ አንቀጽ 120 እንዳለው እነሆ ዐይኖቼ ያያሉ፣ እናም ሥራቸውን ሁሉ አውቃለሁ። እናም ለሁሉም በጊዜውም ፈጣን ፍርድም አስቀምጨላቸዋለሁ። ለእያንዳንዱ ሰው እንደ ሥራው የተመደበ ጊዜም አለው። የእርሱን ፍቃድ እንደምንፈጽም ጸሎት በምናደርግበት ጊዜ ድንኳኑን እናያለን። ለእኛ ይህም ቅርብ ጊዜ ነው፣ ምክንያቱም ለእኛ የተሻለውን ብቻ እንደምፈልግ እናውቃለን። አንደኛው የልጅ ልጄ ሚስት እግዚአብሔርን በድንኳን እንደጋረዳል ለብዙ ዓመታት ተሰምቷታል። እሷም የሦስት ልጆች እናት ለተጨማሪ ልጆች ጉጉት ነበራት። ከሁለት ማስወረድ በኋላ የልመና ጸሎት ጭንቀት አደገ። የብዙ ዓመት መካንነት እያለፈ ሲሄድ ንዴት ተሰማት። ትንሽ ልጅ ትምህርት ቤት ሲጀምር የቤት ባዶነት በእናትነት ላይ ያለው ትኩረት ያፌዘ መሰላት። እናም ያልታቀደና ያልተፈለገ እርግዝና ፈለገች። እንደ ማርያም ስለት ለማስገባት ውሳኔ ተሰማት። ማርያምም እነሆ የጌታን ባሪያ እንደ ቃልህ ይሁንልኝ አለች። ነገር ግን ይህን ቃል በልቧ ትነግረ ምንም መስማት አልቻለችም። መንፈሷን ለማንሳት ባሏ ለሥራ ጉዳይ አብራ ካሊፎርኒያ እንዲሄድ ጋበዘች። እሱ ስብሰባ ላይ እያለ በቆንጆ ባህር ዳር እየሄደች ነበር። በጩኸት ጸሎት ስላደረገች ልቧ ልፈነዳ ደረሰ። ለመጀመሪያ ጊዜ ሌላ ልጅ መጠየቅ ሳይሆን ለመለኮታዊ መልእክት ነበር። የሰማይ አባት ሆይ፣ ጊዜን ሁሉ እሰጥሃለሁ፣ እባክዎን እንዴት እንዳሟላ አሳየኝ በማለት አለቀሰች። መሄድ ያለባቸውን ቦታ ቤተሰብን ለመውሰድ ፍቃደኛ እንደሆነች ገለጸች። ያም ጸሎት ያልተጠበቀ የሰላም ስሜት አመጣ። የአእምሮዋ እርግጠኝነት አላረካም። ነገር ግን ለዓመታት ለመጀመሪያ ጊዜ ልቧን አበረደ። ጸሎቱ የድንኳን ማረጋጃውን በማስወገድ የሰማይ መስኮትን ከፍቷል። ከሁለት ሳምንት በኋላ እርጉዝ እንደሆነች አወቀች። ለልጁና ምስቱ የሚስዮን ጥሪ ስመጣ ሕፃኑ አንድ ዓመት ነበር። ማንኛውም ነገር ለማድረግና የትም ለመሄድ ቃል በመግባት ፍራቻዋን ትታ ልጆቿን ከባህር ማዶ ወሰደች። በሚስዮን አገልግሎት ላይም ሌላ ልጅ ወለደች። ይህም ልጆች እንደዚህ ወጣት እናት ለሰማያት ራስን አሳልፋ መስጠት አንዳንድ ጊዜ ራሳችንን የሸፈነውን መንፈሳዊ ድንኳን ማስወገድ አስፈላጊ ነው። ነገር ግን ለጸሎቶቻችን ወዲያው መልስ ዋስትና አልሰጠም። የአብርሃም ልብ ሳራ አይዛክን ከመርገዟ በፊት ትክክል መሆኑን አውቆ ነበር። ይህም የቃል ክዳን ምድርን ከመቀበላቸው ነበር። ሰማይ መጀመሪያ ሌላ የሚያሟላ ዓላማ ነበረው። ዓላማውም የአብርሃምንና ሳራን እምነት ማዳበር ብቻ ሳይሆን ዘላለማዊ እውነትን በማስተማር ለሌሎች ለተዘጋጀላቸው መሬት ሌሎች እንዲካፈሉ ነው። የጌታ መቆየት አንዳንዴ ረጅም ይመስላል። አንዳንዴ ዕድሜ ልክ ሊቆይ ይችላል። ነገር ግን እነሱ ሁልጊዜ ለመባረክ የታቀዱ ናቸው። የብቸኝነት የሐዘንና ትዕግሥት የማጣት ጊዜ በፍጹም ልኖራቸው አይገባም። ምንም እንኳ የእሱ ጊዜ የእኛ ባይሆንም ጌታ ቃል ክዳኑን እንደምጠብቅ እርግጠኛ መሆን አለብን። ማናችሁም አሁን ከእሱ ጋር ለመገናኘት የክብደት ስሜት የምሰማችሁ ፊቱን የምናይበት ቀን እንደምመጣ ቃል ገባለሁ። ልክ አሁን ምንም ነገር የእሱን እይታ የምደበዝዝ አለመኖር እናም የእኛን እይታ የምደበዝዝ ምንም ነገር አይኖርም። ሁላችንም በአካል ፊቱ እንቆማለን። እንደ የልጅ ልጄ አሁን ኢየሱስ ክርስቶስን ማየት እንፈልጋለን። ነገር ግን ለእሱ የተለመደውን በተቀዳምነት ብናደርግ በዳኝነት ወንበር ላይ እንደገና ስንገናኝ የበለጠ የሚያስደስት ይሆናል። እሱን በማገልገል እንደ እሱ እንሆናለን። እና ምንም ነገር እይታችን የማይከልል ቀን ስንቀርብ ወደ እሱ የቀረበ ይመስለናል።
The movement toward God can be
እግዚአብሔር የመንቀሳቀስ የምቆም አይደለም። ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላቸውን መንግሥት ውረሱ ብሎ አዳኝ አስተምሯል። ከዚያም እንዴት እንደሆነ ነግሮናል። ተርቤ አብልተኛል፣ ተጠምቼ አጠጥተኛል፣ እንግዳ ሆኜ ተቀብላችሁልናል፣ ታርዤ አልብሳችሁልናል፣ ታምሜም ጠይቃችሁልኛል። ታስሬም ወደ እኔ መጣችሁልኝ። ጻድቃኔም መልሰው ይሉታል፣ ጌታ ሆይ ተርቤ አይተን መቼ አበላንህ? ወይስ ተጠምተ አይተን መቼ አጠጣንህ? እንግዳ ሆነህ አይተን መቼ ተቀበልንህ? ወይስ ታርዘህ አይተን መቼ አለበስንህ? ወይስ ታምሜ ወይስ ታስሬ አይተን መቼ ወደ አንተ መጣን? ንጉሡ መልሶ እውነት እላችኋለሁ ከሁሉ ከሚያንሱ እነዚህን ወንድሞች ለአንዱ እንኳ ላደረጋችሁ ለእኔ እንዳደረጋችሁ ይመስላል። ለልጆች አባት የምፈልገው ካደረግን ጌታም ለእኛ ርኅራኄ ግምት ውስጥ ያስገባል። እኛም በእሱ ፍቅርና ፍቅር እየተሰማን ወደ እሱ የመቅረብ ስሜት እናገኛለን። በዚሁም ጊዜ እንደ እሱ መሆን የዳኝነት ቀን በደስታ እንጠብቃለን። ሌሎቹን አገልግሎት ከመስጠት ፍላጎት በቀር የሚከለክልን ድንኳን የሰው ፍራቻ ይመስላል። የአዳኝ ፍላጎት ሰዎችን ለመርዳት ብቻ ነው። ብዙዎቻችን እንደ እኔም ወይም ጉዳት የደረሰባቸው ሰውን ለማቅረብ ፍራቻ ይመስላቸዋል። ከእኔ ልብ ጭምር የጌታም ልብ ከጊዜ ወደ ጊዜ ስቀልጥ አይቻለሁ። ምንም እንኳ ፍራቻ ብኖራችሁም ለጌታ በልባችሁ ፍቅርና ምሕረት እንድታደርጉ ጥያቄ አቀርባለሁ። ይህን ካደረጋችሁ ወደ እናንተ ለምመጣ ሰው ያዳኝ ፍቅር እንደምኖራችሁ ቃል ገባለሁ ለእናንተም ፍቅሩ ይመጣላችኋል ይህ ርቀት ካለው ቦታ የሚመጣ አይመስልም ለእናንተም ጥያቄውም ስለ ቤተሰብ ወይም ስለ መላው ህዝቦች ሊሆን ይችላል ነገር ግን ለጌታ በመሄድ ሌሎችን ከባረካችሁ በማየት ወረታ ይመጣላችኋል ይህንን ብዙውን ጊዜ ካደረጋችሁ በኢየሱስ ክርስቶስ ኃጢአት ክፍያ በተፈጥሮነታችሁ ላይ ለውጥ ይታያል ወደ እሱ መቅረብ ብቻ ሳይሆን የበለጠ እንደሱ ትሆናላችሁ ከዚያም እሱን ስታዩ እንደ ሞሮናይ እንዳለው ለእናንተም ነው እና ማሁን ሁላችንም እሰናበታችኋለሁ መንፈሴና ጸጋዬም በአንድ ላይ እስከምሆን እናም በታላቁ የህዋዬ ዘላለማዊ ዳኛ በሆነ ፊት በአስደሳች የፍርድ ወንበር ሕያውንና ሙታንን ለማገናኘት ድል አድርጌ ወደ ሰማይ እስከምመጣ ድረስ በፍጥነት ከእግዚአብሔር ገነት ለመድረስ እሄዳለሁ። በእምነትና ትሕት በእግዚአብሔር ፍቃድ ፍላጎት አገልግሎት ከሰጠን የታላቁ ጆቫ ዳኝነት ወንበር የሚያስደስት መሆኑን መሰክራለሁ። አሁንም ፍጹም ግልጽ በሆነው እኛም የምወደን አባታችንና ልጁ ኢየሱስ ክርስቶስ ስም አሜን።
My message is directed to those among us who are suffering, burdened down with guilt and weakness.
የኔ መልእክት ዛሬ ያተኮረው የተቸገሩትን ለስቃይ ለደረሰባቸው ይሆናል። በ1971 እንደ አውሮፓ አቆጣጠር ስቴክ ጉባኤና እንደገና አዲስ ስቴክ በአፖሎ ደሴት ለማደራጀት ወደ ምዕራባዊ ሰሞዋ ተላኩን። ከቃለ መጠይቅ በኋላ ለስቴክ ጉባኤ በትንሽ አውሮፕላን ወደ ሰባይ ደሴት ሄድን። አውሮፕላኑ በሳር ላይ አረፈ። ከሰዓት በኋላም ወደ አፖሎ ዞን ተመለሰ። ከሰባይ የተመለሰ እለት እየዘነበ ነበር። አውሮፕላኑ በርጥም መሬት ላይ እንደማያርፍ በማወቅ ወደ ምዕራብ የውሃው አካል ወደ ምለይበት ደሴት መጨረሻ ነዳን። እስከ ጨለማ ድረስ ብንጠይቅም አውሮፕላኑ አልመጣም። በመጨረሻም በሬዲዮ ኃይለኛ ዝናብ መኖሩን ተረዳን እና አውሮፕላኑ መነሳት አይችልም። እኛም በሬዲዮ በጀልባ እንመጣለን አልናቸው። አንድ ሰው ማልፋኑ ይገናኘኝ ነበር። ሰባይ ወደ ወደብ ወጣ እንዳል 12 ሜትር ርቀት ያለው ጀልባ አዛዥ የሚሲዮን ፕሬዚዳንት ባትሪ እንዳለው ጠየቀው። እንደ ድል ሆኖ ባትሪ ስለነበረው ለአዛዡ ሰጠው። ሸካራ በሆነ ባህር 21 ኪሎ ሜትር ተጓዝን። ማናችንም ኃይለኛ ዝናብ ደሴቱን ማጥለቃለቁን አላወቅንም። እኛም ወደ ዝናቡ ቀጥታ ይሄድ ነበር። ወደ ማልፋይቱ ደሴት ለመድረስ በአለታዊ ባህር ጠረፍ አንድ ጠባብ መተላለፊያ ነበር። በኮረብታ ባህር ዳርቻ በላይ መብራት ነበር። እናም ሁለተኛ የሆነ አነስተኛ ብርሃን መተላለፊያውን ያሳያል። ጀልባው ሲንቀሳቀስ ሁለቱ ብርሃኖች በላይ ላያቸው በመሆን ጀልባውን በአደገኛው ድንጋይ መተላለፊያ በደህና ማለፍን ይረዳል። ግን በዚያን ሌሊት አንድ መብራት ብቻ ነበር። ማረፊያው ቦታ ሁለት ሽማግሌዎች እየጠበቁን ነበር። ግን ለማቋረጥ ከመወስተው በላይ ዘገየ። ለሰዓታት የጀልባን ምልክት ከተመለከቱ በኋላ ሽማግሌዎቹ በድካም እንቅልፍ ወሰዳቸው። ሁለተኛውን ብርሃን ችላ በማለታቸው ምክንያት የመተላለፊያ አለታዊ ባህር ጠረፍ የጠራ አልነበረም። አዛዡ በተቻለው መጠን ጀልባውን ወደ ላይኛው ብርሃን ሲያንቀሳቀስ ከቡድኑ አንደኛው የተዋሰውን ባትሪ ከጀልባው ፊት በማብራት ድንጋይን ይፈልጋሉ። የውሃው ሞገድ ከድንጋይ ጋር ሲጋጭ እንሰማለን። ቅርበት ባለው ቦታ በባትሪ ስንመለከት አዛዡ በኃይለኛ ጩኸት ወደ ኋላ መልሳለ።
ከብዙ ሙከራ በኋላ እንደገና ለመፈለግ ሞከረ።
ከብዙ ሙከራ በኋላ በተላልፊያውን መፈለግ እንደማይቻል አወቀ። ማድረግ ያለብን 74 ኪሎ ሜትር ለአፓርቀቲ ያለውን ለመድረስ ነበር። ጨለማ ስለሆነ ሁሉን ተፈጥሯዊ አላስተዋሰም። ምንም እንኳን ሞተሩ በሙሉ ፍጥነት ቢጓዝም በመጀመሪያው ሰዓት ምንም እድገት አላሳየንም። የመገዱ ተራራ ሌላውን ስላስቸገረው በድካም ኮረብታውም ጫፍ ላይ ለአጭር ጊዜ አረፈ። መዘውሩም ለጊዜው ከውሃ ውጪ ነበር። የመዘውሩ እንዝርት ጀልባውን የሚሰባብር ይመስላል። እግራችንና እጃችን በካርጎ መሸፈኛ ላይ ታድርገን እጃችን አንደኛውን ጎን በመያዝ የግራ አውራ ጣት ከጀልባ እንድንወድቅ አልፎ ይዘናል። ወንድም ማርቆስ ሊትልፎርድ ስለቀረቀው ወደ ዝቅተኛው ብረት በመያዝ ተወረወረ። እሱም ተሰነጠቀ፣ ግን መያዣው ታጥቦ እንዳይወርቅ ረዳው። በመጨረሻም በመግፋት በቀን ብርሃን ወደ አፓይ ወደብ ደረስ። ጀልባዎቹ ለደህንነት አንድ ላይ ተሳስረው ነበር። ማረፋው በመርከብ ተሸፍኖ ይገኛል። በሙልሳና ይጠብቁኝ የነበሩ ሰዎችን አላውቅም። እንዳይነግሩኝም እንቢ አልኩኝ። ግን የታችኛው ብርሃን ባይኖር ኖሮ ሁላችንም ሞተን ነበር። በመዝሙር መጽሐፎች አሮጌ ሆነ የሰለሞን መዝሙር ለኔ ልዩ ትርጉም አለው። አንጠባሪው የእግዚአብሔር ምሕረት ሞገድ ከአናቱ ላይ ብርሃን ለዘላለም። ግን እኛ ተቆጣጣሪ ኃላፊነት አለን። ለዳርቻው ብርሃን ተጨማሪ ብርሃን በዳርቻው አቅጣጫ ይብራ፣ በውሃውም ላይም ይብራ። አንዳንድ ትሑት መርከበኛ በትግል ደክመዋል። ማንን ትችላለህ? የሌሊት ጨለማ ኃጢአት ተረጋጋ። ረባሹ ማዕበል በጣም የጎላ ድምፅ አለው። በጉጉት ዓይን በማየት ይለምናሉ። በዳርቻው ላይም ብርሃን ወንድሞች፣ ትንሽ አምፑላችሁን በማብራት እንዲቀጥል ተንከባከቡ። አንዳንድ ድለኛ ያልሆኑት መርከበኞች ወደ ባህር ተጣሉ። ዛሬ የምናገረው ለጠፉትና እንዲመለሱ የምረዳቸው ዝቅተኛ ብርሃን ለመፈልጉ ነው። በመዋችነት ፍጹም አለመሆናችንና ድክመት እንደምናሳይ ከመጀመሪያ ጀምሮ ተረድተናል። ሕግ ወይም ሌሎችን ከመተላለፍ እንደማንኖር የተጠበቀ ነው። ተፈጥሯዊ ሰው ከአዳም ውድቀት ጀምሮ ለእግዚአብሔር ጠላት የነበረ ስለሆነ እርሱም ቅዱስ የሆነውን መንፈስ ወደ ራሱ ካልጋበዘ፣ እናም ሥጋው ሰውነቱን ካልቀየረ፣ እናም በጌታ በክርስቶስ የኃጢአት ክፍያ አማካኝነት ቅዱስ ካልሆነ፣ ከፔላል ኦፍ ግሬት ፕራይስ እንደምንረዳው ንጹሕ ያልሆነ ነገር መንግሥተ ሰማያትን ሊወርስ ስለማይችል ለሁላችንም መንገድ ተዘጋጅቶልናል። ኃጢአት ያለው ንስሐ በመግባት ብቁ ሆኖ በሰማይ አባት ፊት ሊሆን እንደሚችል ተነግሮናል። መካከለኛ የሆነ አዳኝ ተመርጦ ነበር። ሕይወቱን በፍጹም ኃጢአት ሳይፈጽም የኖረ ነው። እነሆ እርሱ በሕግ የተጠየቁትን ለማሟላት ልባቸው ለተሰበረ እና መንፈሳቸው ለተዋረደ ሁሉ ራሱን ለኃጢአት መሥዋዕት ያቀርባል። እናም በሕግ የተጠየቀውን ለሌላ ለማንም ልመልስ አይችልም። ስለ ኃጢአት ክፍያ በተመለከተ ከአልማ የተማርነውን የኃጢአት ክፍያ መኖሩ አስፈላጊ ነውና፣ አለበለዚያ የሰው ዘር ሁሉ በጠፋ ነበር። ምንም ስህተት ያልሠራችሁ እንደሆነ የኃጢአት ክፍያ አያስፈልጋችሁም። ሁላችን ያደረግነው ስህተት ፈጽማችሁ ከሆነ አነስተኛ የሆነ ከፍ ያለ ይህንን እንዴት በማጥፋት ዳግመኛ ጨለማ ውስጥ እንድትሆኑ ብዙ እርዳታ ያስፈልጋችኋል። ኢየሱስ ክርስቶስ የዓለም ብርሃንና ሕይወት ነው። ትኩረታችሁን በጽኑ በሱ ላይ በትምህርቱ ላይ ካደረግን ወደ መድረሻው በመንፈሳዊ ድህነት እንመራለን። ሶስተኛው የእምነት አንቀጽ እንደምለው እኛ በክርስቶስ ኃጢአት ክፍያ ሁሉም የሰው ዘሮች በሕጉና በወንጌሉ ስርዓቶች ታዛዥነት እንደሆኑ እናምናለን። ፕሬዝዳንት ጆሴፍ ኤፍ ስሚዝ እንዳስተማሩት ሰዎች ለራሳቸው ኃጢአት ምሕረት ማድረግ አይችሉም። ከራሳቸው የኃጢአት ውጤት ራሳቸውን ሊያነጹ አይችሉም። ሰዎች ኃጢአት ማድረግ በማቆም ወደፊት ትክክለኛ የሆነውን ማድረግ ይችላሉ። እስካሁን ድርጊታቸውን በጌታ ፊት ተቀባይነት ካለው ለግምት ብቁ ይሆናል። ግን በራሳቸውና በሌሎች ላይ ያደረጉትን ስህተት ማን ይጠግናል? ይህም በራሳቸው ለመጠገን የሚቻል አይመስልም። በኢየሱስ ክርስቶስ ኃጢአት ክፍያ መሠረት ንስሐ የገባ ኃጢአት ይታጠብለታል። ምንም እንኳ ብሩህ ቀይ ቢሆንም ነጭ መሆን ይችላሉ። ይህ ቃል ክዳን ተሰጥቷቸዋል። ጌታ የኃጢአት ክፍያውን እንዴት እንደፈጸመ በትክክል አናውቅም። ነገር ግን የጭካኔ ስቅለት፣ ዘግናኝ ስቃይ የሆነ ሕመም በገተሰማኔ ቅዱስ ቦታ መጀመሩን የሚያሳይ አካል መሆኑን እናውቃለን። ይህም በራስ ቅል ስፍራ ተፈጽመዋል። ሉቃስ እንደመዘገበው ከእነርሱ የድንጋይ ውርወራ የሚያህል ራቀ። ተንበርክኮም አባት ሆይ ብትፈቅድ ይህች ጽዋ ከኔ ውሰድ፣ ነገር ግን የእኔ ፍቃድ አይሆን ያንተ እንጂ እያለ ይጸልይ ነበር። ከሰማይ መጥቶ የሚያበረታታ መልአክ ታየው። በፍርሃትም ስጣጣር አንስቶ ይጸልይ ነበር። ወዙም በምድር ላይ እንደምወርድ እንደ ደም ነጠብጣብ ነበር። እስካሁን ከተናገርኩት ጌታ በገተሰማኒ ጓሮ የተወጣውን የሚያስረዳ ከራሱ ቃል አንድ መግለጫ ብቻ ነበር። ራእይ እንደመዘገበው ስለሆነም እነሆ ንስሐ ከገቡ እንዳይሰቃዩ ዘንድ እኔ እግዚአብሔር እነዚህን ነገሮች ለሁሉም ተሰቃይቻለሁ። ነገር ግን ንስሐ ካልገቡ እኔ እንደ ሰቃየው መሰቃየት አለባቸው። ይህም ስቃይ የሁሉም ታላቅ የሆኑትን እኔን እግዚአብሔር እንኳ ከስቃይ ካሰቃዩ የተነሳ እንድንቀጠቀጥናም ከእያንዳንዱ ቀዳዳ እንድደማ አድርጎኛል። በሕይወታችሁ ሙሉ በፍጹም ያልሄዱባቸውን ቦታዎች ሄዳችኋል። እናም ያላደረጋችሁ ነገር አድርጋችኋል። ከኃጢአት ከዞራችሁ የሙሉ ንስሐ መግባት መንገድ በመከተል የሚመጣውን ሰላም አንድ ቀን ታውቃላችሁ። መተላለፋችን የፈለገው ቢሆንም ድርጊታችን ምንም ያህል ለሌሎች የጎዳ ቢሆንም ያጠፋል፣ ሊጠፋ ይችላል። ለእኔ በመጽሐፍ ቅዱስ ቆንጆ የሆነው ሐረግ እነሆ ለኃጢአቶቹ ንስሐ የሚገባ ይቅርታን ይቀበላል፣ እናም እኔ ጌታ ደግሜ አላስታውሳቸውም። ያም የኢየሱስ ክርስቶስ ወንጌልና የኃጢአት ክፍያ ዓላማ ነው። ማንኛውም መጥቶ አባል የሆኑትን ልምድ ላይ በማስቀመጥ በሕይወታቸው መጨረሻ ላይ በመጋረጃው በማለፍ ለኃጢአታቸው ንስሐ በመግባት በኢየሱስ ክርስቶስ ደም ታጥበው ንጹሕ ይሆናሉ። ይህን የኋለኛው ቅዱሳን በዓለማት የሚያደርጉት ነው። በጨለማ ውስጥ ላሉትና መንገድ ለጠፋባቸው ይህን ብርሃን ነው የምናደርገው። አባሎቻችንን እና ሚስዮኖች የትም ቢሄዱ መልእክታችን አንድ የሆነ እምነት ነው። ተስፋችንም በአዳኝ ኢየሱስ ክርስቶስ ነው። ፕሬዝዳንት ጆሴፍ ፊልዲንግ እንዳሉት ጉዞው ረጅም ይመስላል የሚል የመዝሙር ግጥምን ጽፎ ነበር። ይህም ያቀፈው ብርታት የሚሰጥ እና የአዳኝን ትምህርት ለሚከታተሉ ቃል ክዳን ያቀፈ ነው። ጉዞው ረጅም ይመስላል። መንገዱ መስጋሪና ቀጥ ያለ ነው። መንገዱ እሾሃማ አለው። ሹል የሆነው ድንጋይ እግራቸውን ይቆርጣል። ለመነሳት ስትታገሉ ወደ ተራራው ክፍል በመውቃት ቀን ልባችሁ በመድከም ያዝናል። ነፍሳችሁ ስጋል ላይ ይደርሳል። ከባድ ስራችሁም ከችግራችሁም መጣ አይደል? ሸክሙ የከበደ ይመስላል። አሁን ለመንሳት ታገዳላችሁ። ችግራችሁ የምካፈል የለም። ልባችሁ አይረበሽ። አሁን ጉዞው ተጀምሯል። እስካሁንም የምጠራችሁ አለ። ስለዚህም በደስታ ወደ ላይ ተመልከቱ እናም የሱን እጅ ያዙ። ወደሱም ከፍታ እሱ ይመራችኋል። ቅዱስና ንጹህ የሆነ መሬት፣ ሁሉም ስቃይ የሚያልቅበት ቦታ፣ ህይወታችሁም ከሁሉ ማጥያም ነጻ ይሆናል። ምንም ሰው የሚያለቅስ ቦታ፣ ምንም ምክንያትም ስቃይና ሐዘንም አይኖርም። እጁን በመያዝ ከሱ ጋር ወደ ውስጥ ግቡ። ይህንንም በኢየሱስ ክርስቶስ ስም አሜን።
Does the journey seem long, the path rugged and steep? Are there briars and thorns on the way? Do sharp stones cut your feet as you struggle to rise to the heights through the heat of the faint and sad, your soul weary within, as you toil 'neath your burden of care? Does the load heavy seem you are forced now to lift? Is there no and with him and
One of the greatest evidences we have that our beloved prophet
ተወዳጁ ነብያችን የጌታ የተመረጠ አገልጋይ መሆኑን የምናውቀበት አንዱ ታላቅ ማስረጃ ያዳኝ ምሳሌ በመከተል ያንደናችንን በማገልገል መማሩ ነው። የጥምቀት ውሃ ውስጥ የገባ ነው ተመሳሳይ ነገር ለማድረግ አልኪዳን ገብተናል። ጌታ ሁሌን ለማስተዋወስና ተዛዛቱን ለመጠበል አልኪዳን ገብተናል። እሱ ይሄንን ብሏል። ይሄ የኔ ተዛዝ ነው። እኔ እንደወድርኳችሁ እናንተ እርስ በርሳችሁ ተዋደዱ። የሚቀጥለው የፕሬዝዳንት ሞሰን ቃል ተመሳሳይ ግብዣን እንደያዘ ተመልከቱ። የኛ ትኩረት በሚሹ እኛ ተከበናል። የኛ ናብረታችነት እርዳታ እና ደግነት የጌታን እጆች ነን። በዚህ በመድር ላይ የሱን ልጆች ለማገልገል ከተሰጠን ስልጣን ጋር እርሱ በሁላችንም ላይ ይመረኮዛል። ሰማችሁት? እርስ በርሳችን እንድንዋደድ ጥሪ ላንዳንዶች ያዳኝን ምሳሌ በመከተል እርስ በርሳችን ማገልገል እና መማማር በቀላሉ አይመጣም። በለምት ገን ያንደናችን የእግዚአብሔርን ልጆች ስናገለግል እንደ አዳኝ በይበልጥ እንሆናለን። እርስ በርሳችን እንድንዋደድ አራት ማስተዋወሻዎችን ማስተዋወስ ያለብን ነገሮች እነግራችኋለሁ። በመጀመሪያ አገናዝቡ፣ ከዛም አገልግሉ። ከአርባ ዓመታት በፊት እኔና ባለቤቴ በአርብ ምሽት ወደ ቤተ መቅደስ ሄድን። ለአጭር ጊዜ ብቻ ነበረ ተጋብተን የነበረው። ትንሽ ፈርቼ ነበረ፣ ምክንያቱም እንደ አዲስ ሙሽራ ይህ ሁለተኛ ጊዜ ነበረ። ከጎኔ ተቀምጣ የነበረችው እህት ይህንን ታዝባ ነበረ። ጎንበስ ብላም በጆሮዬ አይዞሽ እኔ ረዳሻለሁ አለችኝ። ፍራጃዬ ተፍቶ የተቀረውን የቤተ መቅደስ አገልግሎት በደስታ መካፈል ጀመርኩኝ። እርሷ በመጀመሪያ አገናዝባ አገለገለች። ሁላችንም የኢየሱስን ትምህርት እና አገልግሎት እንድንከተል ተጋብዘናል። የቀን ተቀን የአባላቶች አገናዝቡ የማገልገል ምሳሌ ተካፈሉ። የስድስት ዓመት ሕፃን ልጅ ይህንን አለ። የክፍሌ ረዳት ሆኜ ስመረጥ ከእኔ ጋር አብሮኝ የሚሠራ ጓደኛ አመርጣለሁኝ። ሁሌ ሲያጠቃኝ የነበረ ልጅ መረጥኩኝ፣ ምክንያቱም በሌሎች መጥቼ መርጦ አያውቅም። ምንድን ነው ይህ ልጅ ያገናዘበው? የክፍሉ አጥቂ ልጅ ተመርጦ እንደማያውቅ አወቀ። ለማገልገልም ምን አደረገ? ጓደኛውን እንዲሆን መረጠው። ኢየሱስ ይህንን አስተማረ። ጠላቶቻችሁን ውደዱ፣ የሚረግሟችሁን ባርኩ፣ ለሚጠሏችሁ መልካም ነገሮችን አድርጉ። በአንድ አካባቢ የአሮናዊ የክህነት ባለቤት በማገናዘብ ትርጉም ባለው መልኩ አገልግሏል። በየሳምንቱ ወጣቶቹ በጠዋት በመገኘት በዝናብ በበረዶ ወይንም በሙቀት ጊዜ ከቤተ ክርስቲያኑ ውጪ በመቆም የአዛውንቶችን መምጣት ተጠባብቋል። ከዊልቸር በማንሳት የሚመረኮዙበትን እጅ በመስጠት ብራማ ጸጉር ያላቸውን አዛውንቶች ወደ ህንፃው እንዲያመሩ ረድታቸዋል። ስራቸውን ለእግዚአብሔር እየሰሩ ነበረ። ያዳኝን ትምህርት ተመሳሳይ እየኖሩ ነው። ለወንድሞች ስታደርጉ ለእኔ እንዳደረጋችሁ ይቆጠራል። አዲሱ የወጣቶች ትምህርት ተግባራዊ ሲሆን የነዛ ወጣቶች አይን ክርስቶስ በሚወደው መልኩ ለማገልገል ይከፈታል። አገናዝቦ ማገልገል አንዳንዴ ታላቅ ጥረትን ይጠይቃል። አሌክሳንድሪያ የምትባል ወጣት ሴት የአክስቷ ልጅ በኦቲዝም በሽታ ስለምትሰቃይ የግሏን እድገት መስፈርቶችን መጨረስ እንዳቃታት ተመለከተች። አሌክሳንድሪያ ወጣት ሴቶችን ሰብስባ ከመሪዎቿ ጋር ለብቻዋ ለማዲያ ማድረግ ስለማትችላቸው ነገሮች አማከረቻት። ከዛም የሆነ ነገር ለማድረግ ወሰኑ። እያንዳንዱ ሴቶች ወጣቶች የግል እድገትን እንቅስቃሴን እና ፕሮጀክቶችን ማዲያ የራስዋን ሜዳሊያ እንድትቀበል ለማስቻል ጨረሱ። እነዚህ ወጣቱ ሴቶች እና እናትነትን እና የሴቶችን ማህበር እተማማችን ያድርጉት ምክንያት በማገናዘብ ማገልገል እየተማሩ ነበር። ፕሬዝዳንት ሞሰን ይህንን አስተዋውሰዋል። የክርስቶስ ንጹህ ፍቅር ወይንም በሌላ ቃል ማገናዘብ እና ማገልገል አዛውን ቷን ባሏን ያጣች ሴት ስትታወስ እና ወደ ቤተ ክርስቲያን አገልግሎት ስትወሰድ እና በሴቶች ማህበር ውስጥ ለብቻዋ የሚቀመጡትን እህቶች ከኛ ጋር ተቀመጪ የሚል ግብዣ ሲቀበሉ የማስረጃ ይሆናል። አገናዛቢ ባህል በሁለት ጠቃሚ መንገድ አገልግሏል። እርሱም የሚያዘምደው ባለቤቴን ባንድ እሁድ ጠዋት የልጆች ክፍል ውስጥ እየረዳዋት ነበር። የክፍሉ ትምህርት ጀመር። አንዱ ልጅ በወንበሯ ላይ ደህና በማይመስል ስሜት አየዋት። መንፈስ ቅዱስ እርዳታ እንደምትፈልግ ነግሮኝ በዝምታ ጠገቧ ሄጄ በመቀመጥ ምን እንደሆነች ጠየቅኳት። መልስ አልመሰለችልኝ። ከዛም በዝምታ ለእርሷ መዘመር ጀመርኩኝ። የጻናት ክፍል አዲስ ሙዚቃ የነበረውን በልቤ በማዳመጥ ያዳኝን ድምጽ እየሰማሁኝ የሚለውን ስዘምር ነፍሴ የሚገርም ብርሃን እና ሙቀት ሲሰማኝ ተሰማኝ። ግላዊ የሆነ ያዳኝ ለእርሷ ያለው የፍቅር ምስክርነትን ተመለከትኩ። እናም ለእኔም ሌሎችን ሳገለግል ያዳኝን እጆች እንደሆንኩ ተማርኩኝ። ይህ ወንድም ባለቤቱን በክፍል ውስጥ መርዳት እንዳለበት ብቻ አይደለም የተመለከተው፣ ግላዊ የሆነ እርዳታን ለሚፈልግ ልጅ በመስጠት ጭምር ነው። አዳኝ ተከተለ። እንዲህም ብሎ ያስተማረውን ሳደርግ ያያችሁትን ሥራ እናንተም አድርጎ። በቅርቡ በጎርፍ አደጋ ለኢየሱስ ክርስቶስ ተከታዮች እድልን ከፈተ። በማገናዘብ ቀጥሎም ለማገልገል ወንዶች፣ ሴቶች፣ ወጣቶች፣ ሕፃናቶች የንግድ ተቋማትን እና ቤቶችን ሲፈራርስ አይተው የያዙትን ትተው በጽዳት እና በመጠገን ለመርዳት ተነሱ። አንዳንዶች ልብስን ለማጠብ ሲረዱ፣ አንዳንዶቹ ደግሞ ፎቶዎቹን፣ የሕግ ወረቀቶችን፣ ደብዳቤዎችንና ሌሎች ጠቃሚ ወረቀቶችን በመልቀም እንዲደርቁ አሰጧቸው። ማገናዘብና ማገልገል ብዙ ጊዜ አመች እና ከጊዜያችን ጋር አብሮ የማይሄድ ይሆናል። እንደ ቤት ያለ አገናዝቦ ማገልገል የሚያስችል ስፍራ የት አለ? ከሽማግሌው ሪቻርድ ጂ ስካት ሕይወት የሚወሰደው ምሳሌ ይህ ይገልጻል። በአንድ ምሽት የልብ ችግር የነበረበት ወንዱ ልጃችን ሪቻርድ በማልቀስ ከእንቅልፍ ተነሳ። ብዙ ጊዜ ባለቤቴ ነች ያለቀሱ ሕፃናትን የምትከባከበው ተነስታ፣ አሁን ግን እኔ እንዲህ አልኳት፣ እኔ እንከባከበዋለሁ። በዚህ ጊዜ በዚህ ችግሩ ምክንያት ማልቀስ ሲጀምር ትንሽ ልቡ በፍጥነት መምታት ይጀምራል። አስታውኮም የአልጋውን ልብስ ያበላሻል። በዛ ምሽት በቅርብ ይዤው በፍጥነት የሚመታውን ልቡን ለማረጋጋት እና ልብሱን እና አንሶላውን በመቀየር ለቅሶውን እንዲያቆም ረዳሁት። ከትንሽ ወር በኋላ እንደሚሞት አላውቅም ነበረ። ሁሌም በዛ እኩለ ሌሊት ይዤው እንደነበረ አስታውሳለሁ። ኢየሱስ ይህንን አለ፣ ከእናንተ መካከል ታላቅ የሆነ መምህር ይሆናል። አንዳንዴ እኛ እንደምንፈልገው ማገልገል እንጂ በጊዜው እንደሚፈለገው አይነት አገልግሎት አይደለም መስጠት የምንፈልገው። ሽማግሌው ሮበርት ዲ ሄልሰን እንዳስተማረው እርሱ ለሚስቱ ስጦታ ስለ መግዛት ምሳሌ አካፍሏል። ይህ ጠየቀች፣ ይህን የገዛው ለእኔ ነው ወይንስ ለአንተ? ይህንን ጥያቄ ከራሳችን ጋር ብናዛምደው ይህንን ለአዳኝ ነው ማድርገው ወይንስ ለራሴ? የእኛ አገልግሎት የአዳኝን ትምህርት ይመስላል። አዳኝ እንደጠየቀው እኛም እንጠይቅ። ከትንሽ ሳምንታት በፊት ማድረግ ስላለብኝ ነገሮች ተቻኩዬ ነበረ። በዛን ቀን ወደ ቤተ መቅደስ መሄድ እንዳለብኝ አስቤ ነበረ፣ ግን ጊዜ እንደሌለኝ ተሰማኝ። ለቤተ መቅደስ አገልግሎት ጊዜ እንደሌለኝ ሳስብ በጣም ማድረግ ስላለብኝ ነገር እንዳስብ አደረግኩ። ቢሮዬን በሶልት ላይክ ቤተ መቅደስ በኩል ለመራመድ ስል ለቅቄ ወጣሁኝ። እያጣው ያለሁትን ጊዜ መቼ መልሼ እንደማገኘው እያሰብኩ በውስጤ። ምስጋና ይግባውና ጌታ ታጋሽ ነው፣ ማህሪም ነው። አንድ ደስ የሚል ትምህርት አስተማረኝ። ሐዘን በክፍሉ ውስጥ እንደ ተቀመጥኩኝ ወጣት ሴት ልጅ ፈርቻለሁ በጣም ይህ ቤተ መቅደስ ሁለተኛ ጊዜ ነው ብላ አንሸጓሸጎች። ልስረችኝ ትሻያለች ብላም ጠየቀችኝ። እንዴት እርሷ እነዚህን ቃላቶች መስማት እንደፈለግኩኝ ማወቅ ቻለች? አላወቀችም። የሰማይ አባት ግን አውቋል፣ ፍላጎቴን አገናዝቧል። ማገልገል ፈልጌ የነበረ ይህችን የዋ ወጣት እህት እኔን በማገልገል እንዳገለግላት ነግሯታል። አረጋግጠላችኋለሁ፣ እኔ ነበርኩኝ በአብዛኛው የተጠቀምኩት። ለብዙ ዓመታት ቤተሰቦቻችን ለገሉት ክርስቶስ መሰል ሰዎች ከልቤ በመነጨ መልኩ አመሰግናለሁ። ከራሴ ወዳድነት ውጪ በታላቅ ፍቅር የሚያገለግሉትን ተወዳጅ ባለቤቴን እና ቤተሰቤን ማመስገን እወዳለሁ። ሁላችንም አተኩረን ለማገልገል እንሻ። ይህ ስናደርግ ፕሬዚዳንት ሞሰን ለእኛ ማስረጃ እንደሆኑት ቃል ኪዳናችንን እና አገልግሎታችንን እየጠበቅነው ነው። አዳኝ ሕያው እንደሆነ አውቃለሁ። በኢየሱስ ክርስቶስ ስም አሜን።
Thank you, Sister Burton. Thank you, brethren.
Sister Burton, namaskaralan. ዘማሪዎቹ እና ተሰብሳቢዎቹ አሁን አንድ ላይ ኮልድ ሰርቭ ምለውን ይዘምራሉ። ከመዝሙሩ ቀጥሎ የሰባኛው ሽማግሌ ዋልተር ጎንዛላስ ንግግር ያደርጋሉ። ቀጥሎም የ12ኛው ሐዋርያ አባል ሽማግሌ ጄፍሪ አር ሆላን ንግግር ያደርጋሉ። ከዚያም ዘማሪዎቹ If the Savior stood beside me ምለውን ይዘምራሉ።
This is the 182nd semi-annual general conference of the Church of Jesus Christ of Latter-day Saints.
Come unto me that
ይስማቹ እና እንድታዩ ወደ እኔ ነው። ይህ ለጥንት በአሜሪካ ሲኖሩ ለነበሩ ሰዎች አዳኝ የሰጠው ተዛዝ ነበር። በጃቸው ነክተው ባይናቸው አይተው ኢየሱስ ክርስቶስ መሆኑን ይህ ተዛዝ በርሱ ጊዜ ለካስፈላጊ እንደነበረ በእኛም ጊዜ አስፈላጊ ነው። ወደ ክርስቶስ ስንመጣ በርግጠኝነት በመንካት ወይንም በማየት ሳይሆን በልባችን እና በጭንቅላታችን ኢየሱስ ክርስቶስ እንደሆነ ማወቅ እንችላለን። አንዱ ወደ ክርስቶስ መምጫው መንገድ በልባችን አስፈላጊ መሮችን ለመማር መሻት ነው። ይህን ስናረክ ከእግዚአብሔር የምናገኘው መገለጥ ከሌላ ከምንም የማናገኘውን ዕውቀት ይሰጠናል። ደቀ መዝሙሩ ጳውሎስ ኢየሱስ ክርስቶስ መሆኑን አውቆ ነበር። አዳኝም ይህ አብራር የጳውሎስ ዕውቀት ከሥጋ እና ደም የመጣ ሳይሆን ከሰማይ ከሚኖር አባት እንደሆነ አውቀዋል። ነብዩ አብነዳይ ከእግዚአብሔር ወደ ልባችን የሚመጣውን ስሜት አስተዋጽኦ አብራራ። ይህንን አስተማረ። ቅዱስ መጽሐፍት ልባችን ለመረዳት ካልከፈትን በስተቀር ልንረዳው አንችልም። ይህ እውነት በሕፃናት መጽሐፍ ውስጥ በደንብ ተቀምጧል። The Little Prince by Antoine de Saint-Exupéry በሚለው ቀበሮም ለትንሽ ልዑሉ አንድ ምስጢር ያካፍለዋል። ይህንንም ብሎ ተናገረው። ይህ ነው ምስጢሬ። አንድ ሰው በልቡ ብቻ ነው በትክክል ማየት የሚችለው። አስፈላጊ የሆነው ነገር ለአይን አይታየም። የ88 ዓመቱ ወንድ ቶማስ ኮሌሄሎ አስፈላጊ ነገርን በልቡ ካዩ አንዱ ምሳሌ ነው። በታላቅ ምክር ቤት ውስጥ በኡራጋይ ሀገር አባል ነበረ። የቤተ ክርስቲያኑ አባል ከመሆኑ በፊት የሞተር ሳይክል አደጋ አጋጥሞት ነበረ። መነሳት አቅቶት መሬቱ ላይ ተኝቶ እያለ ሁለት የእኛ ሚስዮናውያን አንስተው ወደ ቤቱ ወሰዱት። እሱ ሚስዮናውያኑ ሊያድኑት ሲመጡ አንድ ልዩ ስሜት ተሰምቶት እንደነበረ ተናገረ። ከዛም ሚስዮናውያኑ ሲያስተምሩት ያ ልዩ ስሜት አሁንም ተሰማው። የዛ ስሜት ተጽዕኖ መጽሐፈ ሞርሞንን ከመጀመሪያው እስከ መጨረሻው በአጭር ጊዜ ውስጥ አንብቦ እንዲጨርስ አስቻለው። ከዛም ተጠምቆ ያለ መታከት ሌሎችን ማገልገል ጀመረ። አስታውሳለሁ፣ ሌሎችን ወደ ቤተ ክርስቲያን ለማምጣት እሱ እንዳደረገው እንዲያዩ፣ እንዲሰማቸው እና በእርግጠኝነት እንዲያውቁ ለማድረግ በሞተር ሳይክሉ ላይ እታች ሲል እንደነበረ። ዛሬ በብዙ መረጃዎች ተገበን ብዙ ድረ ገጾችን በመጎብኘት እና ማወቅ የምንፈልጋቸውን ይሰጡናል ብለን እናስብ ይሆናል። መጥፎ እና ጥሩ መረጃን ከድረ ገጾች እናገኛለን። ነገር ግን መረጃ በራሱ በቂ አይደለም። እግዚአብሔር ለታላቅ ዕውቀት ሌላ ምንጭ ሰጥቶናል። የሰማይ አባት የልባችን እና አእምሯችንን ድረ ገጽ ስንጎበኝ ይህንን ዕውቀት ሊሰጠን ይችላል። ነቢዩ ዮሴፍ ስሚዝ ይህንን ተናገረ። የድሮውን መጽሐፍ የመንፈስ ቅዱስ ስጦታ ሳይቀር በልቡ ይዟል። እነዚህን ቅዱስ ምንጮች ቅዱሳት መጽሐፍትን ስናነብ፣ ነቢያቶችን ስንሰማ እና ስንጸልይ እንጠቀምባቸዋለን። ግን ጊዜ ወስደን መረጋጋት እና የቅዱስ ድምፅን መስማት አስፈላጊ ነው። ይህንን ስናረግ ዘመናዊ ቴክኖሎጂ የማያስተምረንን ማየት እና መስማት እንጀምራለን። አንዴ ይህንን ቅዱስ ድረ ገጽ መጎብኘት ስንጀምር እውነትን እናውቃለን። ዓለማዊ ታሪክን ስናነብ እንኳን ሳይቀር ታማኝ የእውነት ፈላጊ የሁሉንም እውነት በመንፈስ ቅዱስ ኃይል አማካኝነት ያውቃል። አሁን የማስጠንቀቂያ ቃል። የዚህ የክብር ድረ ገጽ ጥቅም በኃጢአት እና ጌታን በመርሳት ይበላሻል። ኔፊ ወንድሞችን ይህንን ተናገረ። የእርሱን ቃል የማይሰሙት ምክንያቱም ኃጢአት ለመስራት ስለፈጠኑ እና ጌታን ለማስታወስ ስላዘገሙ መሆኑን። ኃጢአት የማየትን፣ የስሜትን እና ሌሎችን የመውደድን ብቃት ይጎዳል። ጌታን በመጸለይ ለማስታወስ መፍጠን በሁሉም ኃይላችን እና መንፈሳዊ ልምዳችን ወደ አእምሯችን ማምጣት የማየት እና የመስማት ችሎታችንን ያሰፈዋል። አሁን እጠይቃችኋለሁ፣ ከብዙ መከራ በኋላ በታላቅ ጸሎት ለአባት በመጸለይ ከዛ የተሰማችሁን ስሜት ታስታውሳላችሁ? የልባችሁን ስሜት ለመከተል የድርጊት ዝርዝራችሁን የቀየራችሁትን ታስታውሳላችሁ? በመጽሐፈ ሙርሞን ውስጥ ታላቅ ሰዎች ቁልፍ መንፈሳዊ ልምዳቸውን ወደ አእምሮ በማምጣት ለታላቅ ዕውቀት እድልን ፈጥረዋል። አልማ ስለ እርሱ የመለወጥ ልምዱ ለልጆቹ በማስታወስ አጠናክሯቸዋል። ሄላማን፣ ኔፊን እና ሌሂን በክርስቶስ ድንጋይ ላይ መሠረታቸውን መጣል እንዳለባቸው፣ ከዛም ሰይጣን በእነርሱ ላይ ምንም አይነት ኃይል እንደማይኖረው አስተማራችሁ። እኛም ይህንን ነው ማድረግ ያለብን። እግዚአብሔር እንድንኖር ይረዳናል። ይህ ለንጉሥ ቤንጃሚን ቃል ጥልቅ ትርጉም ይሰጠዋል። አሁን የሰው ልጅ አስታውስ ላለመጥፋት። አንዱ ቅዱስ ትውሳዌ መጽሐፈ ሙርሞንን የእግዚአብሔር ቃል መሆኑን ያወቁ ይለታ ነበረ። ቃላቶቹ የማይገለጹ ደስታን እንደሚሰማን ተማርኩኝ። በዛን ዕለት በጉልበቴ ተንበርክኬ ከሌላ ከየትም የማላገኘውን እውነት ሲሰማኝ ታወቀኝ። ይህን መሰል ትውስታ የዘላለም ምስጋና እንዳቀርብ ምክንያት ነው። በአስቸጋሪ ጊዜ ያጠነክረኛልም ጭምር። እነዛ በሥጋ እና ደም ሳይሆን ከሰማይ አባት ዕውቀትን የተቀበሉ ኢየሱስ ክርስቶስ መሆኑን እና ይህችንም የእርሱ ቤተ ክርስቲያን እንደሆነች ያውቃሉ። ያ ዕውቀት ወደ ክርስቶስ ለመቅረብ አስፈላጊውን ለውጥ እንድናደርግ ጥንካሬ ይሰጠናል። በዚህም ምክንያት ያንዳንዱ ነፍስ አሁን እንዲጠመቁ፣ ንስሐ እንዲገቡ እና ወደ እርሱ እንዲመለሱ እንጋብዛለን። ወደ ክርስቶስ በመምጣት ያንዳንዱ ነፍስ ክርስቶስ የተሰቃየው እና ለእኛ ኃጢአት የሞተው የዘላለም ሕይወት እንድናገኝ እንደሆነ እናያለን እናውቃለንም። ንስሐ ከገባን ያለ አግባብ አንሰቃየም። ለእርሱ ምስጋና ይግባውና የቆሰሉ ነፍሶች ይድናሉ፣ የተሰበሩ ልቦች ይጠገናሉ። እሱ የማይቀለው ምንም አይነት ሸክም የለም። ስለ ሕመማችን ያውቃል። ቃል እገባላችኋለሁ፣ ሁሉም በሮች የተዘጉ በሚመስል ጊዜ ሁሉም ነገር ሳይሳካ ሲቀር እሱ እንድትወድቁ አያደርጋችሁም። ክርስቶስ ይረዳል፣ የመውጪውንም ቀዳዳ ነው። ትግሉ ከሱስ ወይንም ሌላ ነገር ቢሆን እንኳን ሕዝቦቹን እንዴት መርዳት እንዳለበት ያውቃል። ትዳር እና ቤተሰብ በኢኮኖሚ ፈተና ሆነ በሚዲያ ተጽዕኖ ምክንያት የሚሰቃዩ ከሰማይ የሚረጋጋ ስሜት ይሰማችኋል። እርሱ ከሙታኖች መካከል መነሳቱ ያጽናናል። በእርሱ ምክንያት ከሞቱት ውዶች ጋር ዳግመኛ ተገናኝነን እንተቃቀፋለን።
Our conversion unto him is rewarded with our healing.
የኛ መለወጥ በሱ ማዳን ይገለጣል። በርግጠኝነት ይህ ሁሉ እውነት እንደሆነ አውቃለሁኝ። በዚህም ምክንያት ከጥንት የአሜሪካ ነዋሪዎች ጋር ድምጼን አንድ አድርጌ ይሄንን እላለሁ። ሆሳና! እሱ ደህንነትን ሰጥቶናል። ኢየሱስ ክርስቶስ እንደሆነ እና ቅዱስ መሳያ እንደሆነ ምስክርነቴን እሰጣችኋለሁ። አዳኝነት በኢየሱስ ክርስቶስ ስም አሜን።
There is almost no group in history.
ባለማዳን ከመተ በኋላ ለነበሩት ለቀሩት 11 ሐዋርያት ከነበረኝ ደጋፋዘን በላይ የማዝንላቸው ምንም ቡድኖች በታሪክ ውስጥ የሉም። ብዙ አጋጣሚዎች እንዳልነበራቸውና አስፈላጊ በመሆኑም በኢየሱስ ላይ በሙሉ ይመኩ እንደነበሩ አንዳንዴ የምንረሳ ይመስለኛል። ስለ እነርሱም ይህን ያህል ዘመን ከእናንተ ጋር ስኖር አታቆኝም ይል ነበር። ነገር ግን ለእነርሱ ብቁ ለሆነ ጊዜ ከእነርሱ ጋር እንደነበረ እንደማይሰማቸው ነበር። ለሶስት ዓመት ብቻ አዲስ ከተቀየሩት መካከል አዲስ የ12 ሐዋርያት ለመጥራት የጥንት ልምዳቸውን ለማስወጣት የኢየሱስ ክርስቶስን ወንጌል ድንቅ ነገሮችን ለማስተማርና ከዚያም እነርሱ እስከሚገደሉበት ጊዜ ሥራው እንዲያከናውኑ ትቶ ለመሄድ የሚበቃ አልነበረም። ይህም በአዲስ ሽማግሌዎች ለተመደቡ ሰዎች በጣም ከባድ የሆነ ሐሳብ ነው። በልዩም በብቻቸው መተዋቸው በጣም ከባድ ይሆንባቸው ነበር። በተደጋጋሚም በስጋ ከነርሱ ጋር እንደማይቆይ ሊነግራቸው ይሞክሮ ነበር። ነገር ግን ይህን የሚያስጨንቅ ሐሳብ ሊገባቸው አልቻሉም ወይም አልፈለጉም ነበር። ማርቆስም እንደጻፈው ደቀ መዛሙርቱን እያስተማረ ለነርሱ እንዲህ አለ፣ የሰው ልጅ በሰዎች ልጅ እጅ አልፎ ይሰጣል፣ ይገድሉታልም፣ ተገድሎም በሦስተኛው ቀን ይነሳል ይላቸው ነበር። እነርሱ ነገሩን አላስተዋሉም፣ እንዳይጠይቁትም ፈርተው ነበር። ከዚያም ለመማርና ለመዘጋጀት ከነበራቸው ከአጭር ጊዜ በኋላ ይደርሳል ብለው ያላሰቡት እናም ያላመኑትም ደረሰ። ጌታና መምህራቸው አማካሪያቸውና ንጉሣቸው ተሰቀለ። ሥጋዊ አገልግሎቱም ተፈጸመ። እናም የመሠረታት ትንሿ ቤተ ክርስቲያን ለመሳቀል የሚደርስባቸው እና ለመሳለቅ የሚደርስባትና የምትተፋ መሰለች። ሐዋርያቱም ከትንሣኤ በተነሳ ሁኔታ ተመለከቱት። ነገር ግን ያም ያምታታቸው ነበር። በእርግጥም እነርሱ አሁን ምን እናደርግ በማለት እንዳሰቡ እርግጠኛ ነኝ። ለመልስም ከሁሉም የመጀመሪያ ሐዋርያ ወደ ነበረው ወደ ጴጥሮስ ዞሩ። በዚህ ጊዜ እርስ በራስ ምን እንደተባባሉ በቅዱስ መጽሐፍት በማይገኙ ቃላት እንድገልጽ እንድትፈቅዱልኝ ይጠይቃለሁ። የሚቀጥሉትን ቃላቶች ጴጥሮስ ባይጠቀምባቸውም ጴጥሮስ ለጓደኞቹ እንዲህ አለ፣ ወንድሞች የሚያስደንቅ ሦስት ዓመታት ነበሩ። በእነዚህ አጭር ሦስት ወረ ያየናቸው ታምራቶችና የተደሰትንባቸው መለኮታዊ አጋጣሚዎች በሕልምም ይኖርናል ብለን አላሰብናቸውም። እግዚአብሔር ልጅ ጋር ተነጋግረናል፣ ጸልየናል፣ አገልግለናል፣ ከእሱ ጋር ተራምደናል፣ አልቀሰናል። በሚያሰቀቀው መጨረሻ ምሽት ውስጥም ማንም እንደ እኔ መራራ ልቅሶ ያደረገ የለም። ነገር ግን ያም አልፏል፣ ሥራውን ጨርሷል፣ እናም ከመቃብር ተነስቷል። ስለዚህ አሁን ምን እናድርግ ብላችሁ ጠይቃችኋኛል። በፊት ወደ ነበራችሁ ሕይወት በደስታ እንድትመለሱ ከመንገር በላይ ምንም ልነግራችሁ አልችልም። እኔ ግን ዓሣ ለማጥመድ እሄዳለሁ አለ። ከዚያም ከቀሩት ሐዋርያት መካከል ስድስቶቹ ተስማምተው ካንተ ጋር እንሄዳለን አሉ። ከእነርሱ ጋር አንዱ የነበረው ዮሐንስ እንደ ጻፈው ወጥተውም ወደ ታንኳያ ገቡ። ነገር ግን በሚያሳዝን ሁኔታ ስኬታማ አልነበሩም። በሐይቁ ላይ በተመለሱበት የመጀመሪያ ምሽት ምንም አላደመጡም። አንድም ዓሣ አላጠመዱም ነበር። በጠዋት ተስፋ በመቅረት ወደ ባሕር ዳር ሲሄዱ ልጆች ምንም አላጠመዳችሁም የሚል ሰው በሩቅ አዩ። ተከፍተው እነዚህ ወደ ዓሣ አጥማጅ የተመለሱ ሐዋርያት ማንም ዓሣ አጥማጅ መስጠት የማይፈልገውን መልስ ሰጡ። ምንም የለንም አሉ። እናም ነገሮችን የበለጠ መጥፎ ለማድረግ ልጆች ተብለው ተጠርተው ነበር። እንግዳውም መረቡን በታንኳ በስተቀኝ ጣሉት፣ ታገኙማላችሁ አላቸው። እናም በእነዚህ ቃላት ማን እንደሆነ እየገባቸው መጣ። ከሦስት ዓመታት በፊት እነዚህ ሰዎች በዚህ ባሕር ዓሣ ያጠምዱ ነበር። በዚያም ቅዱሳት መጻሕፍት እንደሚሉትም ሌሊቱን ሁሉ አድረው ሲደክሙም ምንም አልያዙም ብሎ ነበር። ነገር ግን ከጋሊላ የነበረ ሰው ከባሕር ዳር መረባቸው እንዲጥሉ ነግሯቸው ነበር። እናም መረባቸው እስኪሰበር ድረስ ያዙት ሁለት ታንኳዎችን ሞልቶ ለመስመት እስኪጀምሩ ድረስ እጅግ ብዙ አሳ ይዘው ነበር። አሁንም ይህ እየተደገመ ነበር። እነዚህ ልጆች ተብለው በትክክል የተጠሩት መረባቸውን ጣሉ። እናም ከአሳ ብዛት የተነሳ ሊጎትቱ አቃታቸው። ዮሐንስም እንዲህ አለ፣ ጌታ እኮ ነው። መቆጣጠር የማይችለው ጴጥሮስም ከጀልባው ዘልሎ ወደ ውሃው ገባ። ከትንሣኤ ከተነሳ ጋር በደስታ እንደገና ከተገናኙ በኋላ ለእኔ እርሱና ለዓለም ለዘላለም የቀየረ ነበር ብዬ የማስበው ንግግር ከጴጥሮስ ከአዳኝ ጋር አደረገ። ይህም ጽኑና ጠንካራ የሆነው ጴጥሮስ ለግርማዊ አገልግሎትና መሪነት ያነሳሳው ጉዳይ በሐዋርያ አገልግሎትና ለጴጥሮስ ለግል ልዩ የሆነ ማንነቱን ያረጋገጠ ነበር። የተጎሳቀለው ጀልባቸው፣ የተቀደደው መረባቸውና የሚያስደንቁት 153 አሳዎችን በተመለከተ ኢየሱስ ለመጀመሪያ ሐዋርያው እንዲህ አለው፣ ስምዖን ሆይ
love me
ከነዚህ ይልቅ ትወደኛለህ?
Then you love all this. Peter said
ጴጥሮስም እንዲህ አለ፣ አሁን ጌታ ሆይ እንደምወድህ አንተ ታውቃለህ። አዳኝም ለዚህ መልስ የሐዋርያው አይን በመመልከት መልስ በመስጠት እንደገና እንዲህ አለው፣ ጴጥሮስ ትወደኛለህን? ጥያቄው በመደገሙ ትንሽ ተምታቶ ታላቁ አሳ አጥማጅ ለሁለተኛ ጊዜ በመመለስ አዎን ጌታ ሆይ እንደምወድህ አንተ ታውቃለህ። አዳኝ እንደገና አጭር መልስ ሰጠ፣ ግን በትኩረት ለሶስተኛ ጊዜ እንዲህ በማለት ጠየቀ፣ ስምዖን ሆይ ትወደኛለህን?
And by now Peter surely must be
ጴጥሮስ ምቾቱ አይሰማውም ነበር። ምናልባት በሐሳቡ ከጥቂት ቀናት በፊት ለሶስት ጊዜ የተጠየቀውን ሌላ ጥያቄ ይኖረው ነበርና በግልጽም መልስ ሰጥቶ ነበር። መልሱም አይደለም የሚል ነበር። ወይም ምናልባት የመምህር ጥያቄ እንዳልገባው ያስብ ይሆን ነበር። ወይም ምናልባት ልቡ እየፈተሸ ወዲያው የሰጠውን ጥያቄ ማረጋገጫ ለማግኘት ይፈልግ ይሆን ነበር። ስሜቱ ምንም ቢሆንም ጴጥሮስ ለሶስተኛ ጊዜ ጌታ ሆይ እንደምወድህ አንተ ታውቃለህ ለዚህም ኢየሱስ መልስ ሰጠ። እንደገናም በቅዱስ መጻሕፍት ውስጥ የሌሉትን ቃላት እንደምጠቀምበት አውቃለሁ። ምናልባት እንዲህም ይለው ይሆን ነበር፣ ጴጥሮስ ለምንድን ነው እዚህ ያለኸው? በባህር ዳር አንድ አይነት ንግግር እያደረግን ለምንድን ነው ያለ ነው?
Wasn't it obvious then
አሳ ከፈለግኩኝ አሳ ለማግኘት እንደምችል ግልጽ አይደለምን?
What I need Peter
የምፈልገው ጴጥሮስ ደቀ መዛሙርቶችን ነው። እናም የምፈልጋቸው ለዘላለም ነው። የምፈልገው በጎቼን የሚያሰማራና ጠቦቼን የሚጠብቅ ነው። ወንጌልን የሚሰብክና ሃይማኖትን የሚጠብቅ ነው የምፈልገው። የሚወደኝ በእውነትም ያፈቅረኝ እና የሰማ አባታችን እንዳደርግ ሥልጣን የሰጠኝን የሚወደው ነው የምፈልገው። የእኛ የጊዜያዊ መልእክት ወይም በፈጣን የሚፈጸም ሥራ አይደለም። እድለቢስ ወይም ተስፋ የሌለው ወይም በታሪክ ኮልል ላይ የሚጣል አይደለም። ይህም የሁሉን ቻይ ሥራ ነው፣ እናም ዓለምን ይቀይራል። ስለዚህ ጴጥሮስ ለሁለተኛና ለመጨረሻ ጊዜ ጴጥሮስ አንተን ልክ ከእኔ እንዳደረግከው እንደሚያደርጉብህ ድረስ ይህን ሁሉ ጥለህ ተው፣ እናም በታማኝነት ለማስተማር፣ ለመመስከር፣ ለመስራትና ለማገልገል እንድትሄድ እጠይቅሃለሁ። ከዚያም ወደ ሐዋርያቱ በሙሉ ዞር በማለት ምናልባት እንዲህ ይል ማለት ይል ነበር፣ እንደ ጻፎችና ፈሪሳውያን እንደ ሄሮዶስና ጲላጦስ ሞኞች ነበራችሁን? እንደ እነርሱ ይህን ሥራ እኔም በመግደል የሚፈጸም የሚቻል መስሏችኋልን? እንደ እነርሱ መስቀሉና ምስምሮቹ መቃብር የሆነውን ነገሩ መጨረሻ እንደሆነና እያንዳንዱ በደስታ ወደ ነበራችሁበት ለመመለስ የምትችሉ መስሏችሁ ነበርን? ልጆች፣ ሕይወቴና ፍቅሬ ከዚህ በላይ ዝልቆ ነው ልባችሁን አልነካውምን? ውድ ወንድሞቼና እህቶቼ፣ እያንዳንዳችን እግዚአብሔር መጨረሻ በሌላ መንገድ ትወደናለህ እያለ እንደምንጠየቅ ምንም ጥርጣሬ የለኝም። ምንም እንኳ በመጨረሻ እግዚአብሔር ምን እንደሚል ማላቅ ቢሆንም እግዚአብሔርም ኢየሱስ ጴጥሮስን እንደጠየቀው ትወደኛለህ ብሎ እንደሚጠይቀን አስባለሁ።
Inadequate and sometimes childish grasp of things.
ይህም ትክክል ያለ ጥያቄ አይደለም። ያን ጥያቄ ልክ የፈጠራችን ዓላማት መቆጠር እንደማይችሉ በቅዱስ መጽሐፍት ውስጥ በሕይወት ውስጥ በአንዱ ልጅ ስለታና በብዙ መንገዶች መቆጣጠር በማይችሉ መልሶች መልሷል። በርግጥም እውነተኛ ጥያቄ ነው። እንወዳለንም ይለው ነው። አላውቅም፣ ግን ምናልባት በፍርድ ቀን እግዚአብሔር ከእኛ ክርስቶስ ጴጥሮስን ትወደናለህ ብሎ እንደጠየቀ እንደሚጠይቀኝ ይገምታለሁ። ሥጋዊ በጣም ብቁ ያልሆነና አንዳንዴም ደህፃናት የሆነ ቀደምነት የምንሰጣቸው ምን እንደሆነ፣ ጌታ አምላክ ሆይ በፍጹም በልብህ በፍጹም ነፍስህና በፍጹም ኃይልህ በፍጹም ሐሳብህ ውደደው የሚለውን ከሁሉ በታች ታላቁና የመጀመሪያውን ትእዛዛት ለመረዳት እንደምችል ለማወቅ እንደሚፈልግ አስባለሁ። ኢየሱስም ብትወዱኝ ትእዛዛቴን ጠብቁኝ ብሏል። ስለዚህ የምንባርካቸው ጎረቤቶች፣ የምንጠብቃቸው ልጆች፣ ከፍ የምናደርጋቸው ድሆች፣ እናም የምንከላከላቸው እውነቶች አሉ። የምናስተካከላቸው ጥፋቶች፣ የምንካፈላቸው እውነቶች እና የምናደርጋቸው መልካም ነገሮች አሉ። በአጭርም ለጌታ ያለንን ፍቅር ለማሳየት በመሥዋዕት መስጠት የሚያስፈልቀን የደቀ መዛሙርነት ሕይወት አለን። ለመተውና ለመመለስ አንችልም። ከሕያው እግዚአብሔር ሕያው ልጅ ጋር ከተገናኘን በኋላ ምንም ነገር እንደ በፊት አይሆንም። የኢየሱስ መሰቀል፣ የኃጢአት ክፍያውና ትንሣኤም የክርስቲያን ሕይወት መጨረሻ ሳይሆን መጀመሪያው ነው የሚያመለክተው። ከዚህ እውነት ነው በእጅ የሚቆጠሩ ወይም ሐዋርያነትን የተቀየሩ የጋላሊ አሳ አጥማጆች ያለ ምኩራብ ወይም ያለ ጎራዴ አሁን የምንኖርበትን ዓለም ለመቀየር የቻሉት። ለሁሉም የምንሰጠው ምስክርነቴ ይህም የሐዋርያት የሐዋርያነት ቁልፎች በዳግም ወደ ምድር እንደተመለሱና በኋለኛው ቀን ቅዱሳን ኢየሱስ ክርስቶስን በተክርስቲያን ውስጥ እንደሚገኙ ነው። በክርስቶስ ታላቅ ሥራ ላይ ከእኛ ጋር በአንድ ላሉትም በክርስቶስ ታላቅ ሥራ ገና ከእኛ ጋር አንድ ላልሆኑትም እባካችሁ ኑ እላለሁ። ከእኛም ጋር ለነበሩትም ግን የዳግም መመለስን ሙሉ በረከቶችን ሳይጠቀሙባቸው የቤተ ክርስቲያኗን ባህር ለመሳተፍ በመምረጥ ወደ ኋላ ለሄዱትም እንዲህ እላለሁ። ረጅም ምሽቶችና ባዶ የሆኑ መረቦችን ያጋጥሟቸዋል። ጥሪውም እንድትመለሱ እውነት እንድትሆኑ እግዚአብሔር እንድታፈቅሩና እርዳታ እንድትሰጡ ነው። በመጥመቂያ ገንዳ ውስጥ ቆሞ እጁን አንስቶ በኢየሱስ ክርስቶስ በተሰጠው ሥልጣን መሠረት ያለውን ከወንጌል ሰባኪ የተመለሰ በዚህ ጥሪ እጠራዋለሁ። ያም ሥልጣን የተቀየረውን ለዘላለም እንዲቀየር ለማድረግ ዓላማ ነበረው። እናም ይህም እናንተን ለዘላለም መቀየር ነበረበት። ወንጌል ሰባኪነት ቤተ መቅደሶችንና ጋብቻዎችን ለሚዘጋጁ ለቤተ ክርስቲያን ወጣቶችም እግዚአብሔርን ውደዱ፣ ከዚህም ትውልድ ደምና ኃጢአቶች ንጹሕ ሁኑ እላችኋለሁ። ትላንትናና ጠዋት ፕሬዝደንት ሞንሰን በሰጡት አስገራሚ ጥሪ ትኩረት የተሰጣችሁ የምትሠሩት ታላቅ ሥራ አላችሁ። የሰማይ አባታችሁ የእኛን ታማኝነትና ፍቅር ከሕይወታችሁ በሙሉ ይጠብቅብናል። ድምፄን ለሚሰሙት በሙሉ የክርስቶስ ድምፅ በዘመናት ሙሉ ጊዜ እያለ እያንዳንዳችን ይህን ሲጠይቀን ይሰማል። ትወደኛለህን? ለሁላችንም በነፍሴ በሙሉ እመልሳለሁ። በክብሬና በነፍሴም ይህንን መልስ እሰጣለሁ። አሁን ጌታዬ እንወድሃለን። የጌታ ሥራ ተካፋይ ከሆንን ጊዜ ጀምሮ ሥራውን እስኪፈጸም ድረስ እናም እግዚአብሔር ለጎረቤታችን ያለውን እውነት ፍቅር ዓለም እስከሚገዛ ድረስ ከዚህ አንመለስም። በኢየሱስ ክርስቶስ ስም አሜን።
Beside me, would I? are very grateful to the Tabernacle Choir.
አጥዋዲን ቆጆ ሙዚቃ ላቀረቡልን የታበናክ ዘማሪዎች ሳይጣና ምስጋና እናቀርባለን። የመጨረሻ ተናጋሪያችን የተወደዱ ነብያችን ፕሬዚዳንት ቶማስ ስሞንሰን ይሆናሉ። ከመልእክታቸው ቀጥሎ ዘማሪዎቹ If the way be full of trials, worry not, በሚሉ ስብሰባውን ይዘጋሉ። የመዝጊያ ጸሎት የሚያደርጉ በሰባኛ አገልግሎት ትላንትና ከሰዓት በኋላ ከስልጣናቸው የወረዱ ሽማግሌ ኪስ ኤድዋርድ ይሆናል።
My beloved brothers and sisters,
ወንድሞቼና እህቶቼ በጥቅምት 4 ቀን 1963 እንደ 12 ሐዋርያት ቡድን አባል ከተደገፍኩኝ ይህ ጉባኤ 49ኛው ዓመት ሆነ። 49 ዓመት ረጅም ጊዜ ነው። በብዙ መንገዶች ግን ለመጀመሪያ ጊዜ በአጠቃላይ ጉባኤ ተነስቼ የመጀመሪያውን ንግግር ከሰጠው በኋላ ጊዜ ያለፈ ብዙ ጊዜ ያለፈ አይመስለኝም። ከጥቅምት 4 ቀን 1963 ዓመት በኋላ ብዙ ነገሮች ተቀይረዋል። በዓለም ታሪክ ውስጥ ልዩ በሆነ ጊዜ ነው የምንኖረው። በብዛት ተባርከናል። ግን በአካባቢያችን ያሉ ችግሮች ኃጢአትን ለመቀበል ፈቃደኝነት ያለውን በመመልከት ተስፋ ላለመቁረጥ ያስቸግራል። በመጥፎ ላይ በመተኮር ሳይሆን በሕይወታችን ያለውን በረከቶች ብንመለከት ታላቅ ደስታ እናገኛለን። አንዳንዴም ትንሽ የሚመስሉትን በረከቶችንም ብናያቸው ታላቅ በረከቶችን እናገኛለን። ያለፉትን 49 ዓመታት ሳስብባቸው አንዳንድ ነገሮችን አግኝቻለሁ። አንዳንዱም ከመቀጠሩ በላይ የሆኑ አጋጣሚዎች የነበሩትን ከሁሉም በላይ የሚደንቁ ያልነበሩ። በርግጥም በሚደርሱትም ጊዜ አብዛኛው ጊዜ የሚያስደንቁና ተራ ይመስሉ ነበር። ነገር ግን በኋላ ሳስብባቸው የኔ ብቻ ሳይሆን ሕይወታችንን አበልጽገውና ባርከዋል። ለእናንተም ሕይወታችሁን በጥንቃቄ እንድታስቡባቸውና ትልቁም ይሁን ትንሽ ለተቀበላችኋቸው በረከቶች እንድትመለከቱ አበረታታችኋለሁ። ባለፉት ዓመቶች የነበሩትን ሳስብባቸው ጸሎታችን እንዲሰሙና መልስ እንዲያገኙ ያለኝን እውቀት አጠናክረውልኛል። በመጽሐፈ ሞርሞን በኔፌ ውስጥ ሰዎች የሚኖሩትም ደስታ እንዲኖራቸው ዘንድ ነው የሚል እውነት እንዳለ እናውቃለን። አብዛኛው ያ ደስታ የሚመጣው ከሰማይ አባታችን ጋር በጸሎት ለመነጋገርና እነዚያም ጸሎቶችን እንዲሰሙና መልስ እንደሚያገኙ በማወቅ ነው። ምናልባት ይመለሳሉ ብለን በማናስብበት ሁኔታም ቢመጡም በፍጹም በሚያፈቅረንና በሚያውቀውና ደስታ በሚፈልገው የሰማይ አባታችን ይመለሳሉ። እርሱም ትሁትና ጌታ አምላክ እጆችን ይዞ ይመራል፣ ለጸሎትህም መልስ ይሰጣል ብሎ ቃል ገብቶልናልና። ለተሰጠኝ የሚከተሉት ትንሽ ደቂቃዎች ጸሎቶች ተሰምተው በኋላም ሲታሰቡበት ለሕይወቴና ለሌሎች በረከቶች ያመጡ መልሶች እንዴት እንደተሰጡ የነገሩኝን አጋጣሚዎች ለመካፈል እፈልጋለሁ። በየቀኑ ምጽፋቸው ማስታወሻዎች በሌላ መንገድ ለማስታወስ የማልችላቸውን ነገሮች እንዳስታውስ ረድተውኛል። በ1965 ዓ ም የካስማ ጉባኤ እንድሳተፍበት በደቡብ ፓሲፊክ አካባቢ ስብሰባዎች እንድሳተፍባቸው ተመድቤ ነበር። የአካባቢ የጎበኘሁት ለመጀመሪያ ጊዜ ነበር እና ይህም የማይረሳ ጊዜ ነበር። አብዛኛው አጋጣሚዎቹ ከመሪዎቹ ከአባላትና ከወንጌል ሰባኪዎች ጋር ስገናኝ የነበሩ መንፈሳዊ ነገሮች ነበሩ። በካቲት 21 እና 21 ቅዳሜና እሁድ በብሪዝበን ካስማ ጉባኤ ለመሳተፍ በብሪዝበን አውስትራሊያ ውስጥ ነበርኩኝ። በቅዳሜ ስብሰባ በሚቀጥለው አካባቢ የነበረ ዲስትሪክት ፕሬዚደንት ጋር ሰዎችን አስተዋወቅኩኝ። ከእሱ ጋር ስጨባጠብ ከእርሱ ጋር ለመነጋገርና እርሱን መምከር እንደሚያስፈልገኝ ስሜት ተሰማኝ። ስለዚህ ይህንን ለማከናወን በሚቀጥለው ቀን እሁድ ስብሰባ ከእኔ ጋር እንዲመጣ ጠየቅኩት። ከእሁድ ስብሰባ በኋላ ለመነጋገር እድል ነበረን። እንደ ዲስትሪክት ፕሬዚደንት ስላለው ብዙ ኃላፊነቶች ተነጋገርን። ይህን ስንነጋገር ስለ ወንጌል መስበኪያ ሥራና የሙሉ ጊዜ ወንጌል ሰባኪዎች በአካባቢው ሲያገለግሉና እርሱና አባላቱ እንዴት ለመርዳት እንደሚችሉ ልዩ የሆነ ሐሳቦችን እንዳቀርብለት ተሰማኝ። በኋላም ስለዚህ ጉዳይ ያ ሰው እየጸለየ እንደነበረ አወቅኩኝ። ለእርሱ ያ ንግግራችን ጸሎቱ እንደተመለሰና መልስ እንደተሰጠው የሚያውቅበት ልዩ ምስክር ነበር። ይህ አስደናቂ ልዩ ግንኙነት ነበር። ግን ይህም በመንፈስ የተመራና በዚህ ዲስትሪክት ፕሬዚደንት ሕይወትና አመራር በአባላቶቹ ሕይወት ውስጥ እናም በዚያ ለነበሩት ወንጌል ሰባኪዎች ውጤታማነት ለውጥ ያመጣ ነበር። ወንድሞቼና እህቶቼ፣ የጌታ ዓላማ የሚከናወነው እኛ የመንፈስን አመራር ስናዳምጥ ነው። በምንነሳሳበትና በሚሰማን ሥራን ጌታ ተጨማሪ ሥራዎቹን እንድናከናውን እምነቱን ይሰጣናል። ባለፈው መልእክቶች እንደ ጠቀስኳቸው መነሳሻ ለኋላ አታስቀምጡት። ከብዙ ዓመቶች በፊት አንድ ቀን እየዋኘው እያለው በካንሰርና በቀዶ ጥገና ምክንያት እግሮቹ መጠቀም የማይችለው ጥሩ ጓደኛዬን በዩኒቨርሲቲ ሆስፒታል ሄጄ እንድጎበኘው መነሳሻ ተሰማኝ። ወዲያውም ከመዋኛ ወጣሁ፣ ለበስኩኝ እና እርሱን ለመጎብኘት ወዲያው ሄድኩኝ። በክፍሉ ስገባ ማንም በክፍሉ ቤት አልነበረም። ስጠይቅም ለመንቀሳቀስ በሚሄድበት በሆስፒታል መዋኛ ቦታ ይገኝ እንደሚሆን ተሰማሁ። ይህም እውነት ነበረ። ራሱ በሚቀመጥበት ጋሪ ገፍቶ በክፍሉ የነበረው ብቸኛ ተጠቃሚ ነበረ። በመዋኛ ቦታ በሩቅ ቦታ ውስጥ ነበረ። ሰላም አልኩት እና እርሱም ወደ እኔ በጋሪው መጣ። በደንብ ተነጋገርን እና ወደ ሆስፒታል ክፍሉም ሄደን በረከትም ሰጠሁት። በኋላም ጓደኛዬ በዚያ ቀን ተስፋ ቆርጦ ሕይወቱን ለመውሰድ እያስብበት እንደነበረ አወቅኩኝ። ማረፊያ እንዲሰጠው ጸልዮ ነበር፣ ግን ጸሎቶቹ መልስ የማያገኙ መስሎት ነበር። የሚጠቀምበትን ጋሪ ወደ ውሃው ጥልቅ ቦታ በመውሰድ ችግሩ የሚፈጸምበትን መንገድ እንደሆነ አስቦበት ነበር። ወደ መዋኛው ቦታውም የገባው ሕይወቱን ለማሳለፍ ነበር። እዚያም የደረስኩት ከሰማይ የመጣ መነሳሻ ለሆነው በማውቅበት መልስ ለመስጠት አስፈላጊ በሆነ ጊዜ ነበረ። በዚህም ተደስቼ ነበር። ጓደኛዬ ለብዙ ዓመቶች ለመኖር ቻለ። እንደዚያም በደስታና በምስጋና የተሞላ ዓመቶች ነበሩ። በዚያም አስፈላጊ ቀን በመዋና ቦታ ላይ በእግዚአብሔር እጅ መሳሪያ በመሆን በመቻሌ ተደስቼ ነበር። አንድ ጊዜ ጓደኞችን የጎበኘበት በኋላ እህት መንሰንና እኔ ወደ ቤት እየነዳን እያለ አንድ ጊዜ በወርዳችን ይኖሩ የነበሩትን ባለቤታቸው የሞቱባቸውን ሴት ለመጎብኘት ስሜት መጣብኝ። ስማቸው ዜላ ታውመስ ነበር። እንክብካቤ በሚገኝበት ቦና ነበር የሚኖሩት። በዚያም በጣም የደከሙ በሜቻ ላይ በሰላም አርፈው ነበር። ዘላ አይነ ስውር ነበሩ። ነገር ግን ድምጻችን ወዲያውወቁት ጌታ ወደ ቤት ለመለስ የሚፈልጋቸው ከሆነ ለሞት እንደተዘጋጁ በመናገር በረከት እንድሰጣቸው ጠየቁኝ። በክፍሉ አስተሳች ሰላም የሆነ መንፈስ ነበር። እናም ሁላችንም በስጋ የነበራቸውን ጊዜ አጭር እንደነበረ አወቅን። ዜላ እጄን ያዙና እኔን እንድመጣና በረከት እንድሰጣቸው በኃይል እየጸለዩ እንደነበር ነገሩኝ። ከሰማይ አባት በተሰጠኝ ስሜት ምክንያት እንደመጣን ነገርኳቸው። ምናልባት ወደፊት በሕይወት እንደገና ላላያቸው እንደማይሆን በማወቅ ራሳቸውን ሳምኩኝ። ይህም እውነት ሆነ፣ ምክንያቱም በሚቀጥለው ቀን ከዚህ ሕይወት አለፉ። ወደ ተወዳጇ ዜና መጽናኛና ሰላም ለመስጠት መቻሌ ለእርሳቸውና ለእኔ በጣም ኃይለኛ በረከት ነበር። የሌላን ሰው ሕይወት ለመባረክ ያለው ዕድል በማይጠበቅ ነው የሚመጣው። በ1940 83 እና 84 አንድ በጣም ብርድ በሆነ የቅዳሜ ምሽት በሚድዌይ በሚባለው በዩታ ከተማ ወዳለው ቤት እህት ሞንሰንና እኔ እየነዳን ነበር ሄድን። በዚያ ጊዜ ሙቀቱ ከዜሮ በታች 31 ዲግሪ ሴልሲየስ ነበር። እናም በቤታችን ሙሉ መልካም እንደሆነ ለማወቅ ፈልገን ነበር። ሁሉንም ተመልክተን መልካም እንደሆነን ካየን በኋላ ወደ ሶሌክ ለመመለስ መሄድ ጀመርን። መንገዱ ትንሽ ጊዜ ከተጓዝን በኋላ መኪናው ቆመ፣ ባትሪው ሞቶ ነበር። በዚህ ምሽት እንደ በረደኝ ከዚህ በፊት በርዶኛ አቅም ነበር። በሚቀጥለውም ከተና መኪናዎችን በፍጥነት እያለፉን በእግር መሄድ ጀመርን። በመጨረሻ አንድ መኪና ቆመ እና አንድ ወጣትም እርዳታን አቀረበልን። በብርዱ ምክንያት መኪናችን ውስጥ የነበረው ጋዝ ወፍሮ ነበርና በምድዌ ወዳለ ቤታችን ሰውየው ነቶ ወሰደን። ለሰጠን እርዳታ ለከፍለው ብሞክርም እምቢ አለኝ። እሱም የቦይ ስካውት እንደሆነና ጥሩ ነገር ለማድረግ እንደፈለገ ነገረን። ማን እንደሆንኩኝ ነገርኩት እና እርሱም እርዳታ ለመስጠት ዕድል ስላገኘ ምስጋና አቀረበ። ወደ ወንጌል ለማገልገል የሚሄድ ዕድሜ ላይ የደረሰ ስለመሰለኝ በወንጌል ሰባኪነት ለማገልገል ዓላማ እንዳለው ጠየቅኩት። ምን ማድረግ እንደሚፈልግ ለማወቅ እርግጠኛ እንዳልሆነ ነገረኝ። በሚቀጥለው ሰኞ ጠዋት ለዚህ ወጣት ሰው ደብዳቤ ጻፍኩለት። ለደግነቱ አመሰገንኩት። በሙሉ ጊዜ በወንጌል ሰባኪነት እንዲያገለግል አበረታታሁት። ከጻፍኳቸው አንዱ መጽሐፍ አስገባውና ስለ ወንጌል ሰባኪነት የሚገኘውን ምዕራፎች መስመር አደረግኩባቸው። ከሳምንት በኋላ እናቱ ደወለችልኝ እና ልጇ ጥሩ ልጅ እንደሆነ ግን በጓደኞቹ ምክንያት ወንጌል ሰባኪነት ለማገልገል ፍላጎቱ እየቀነሰ እንደመጣ ነገረችኝ። እርሷና አባቱ ልቡ እንዲቀየር ሲጸልዩና ሲጾሙ እንደነበረ አመለከተች። ስሙን በፕሮቮ ቤተ መቅደስ ውስጥ የጸሎት ዝርዝር ውስጥ አስገብተው እንደነበረ ነገረችኝ። በአንድ መንገድ ልቡ በመልካም እንዲነካና የሙሉ ጊዜ የወንጌል ሰባኪ ለመሆን ጌታ በታማኝነት የማገልገል ያለው ፍላጎት እንዲመለስለት ተስፋ ነበራቸው። በዚያ ብርድ ጠዋት የተደረሰው ነገር ለእርሱ የጸሎቱን መልስ እንደተሰጠ ለእነርሱ ጸሎት መልስ እንደተሰጠ እንደምትመለከተውም ነገረችኝ። እኔም ከአንቺ ጋር እስማማለሁ አልኩኝ። ከብዙ ወሮችና ከወጣቱ ጋር ለብዙ ጊዜ ከተነጋገርን በኋላ እህት ሞንሰንና እኔ ብሪቲሽ ኮሎምቢያ ቫንኩቨር የወንጌል ሰባኪ ቦታ ከመሄዱ በፊት ለነበረው የወንጌል ሰባኪ ንግግር ለመገኘት በመቻላችን በጣም ተደስተን ነበር። በዚያ በታህሳስ ምሽት መንገድ የተላለፍንበት ምክንያት በድል ነውን? እንዲህ እንደሆነ አላምንም። የተገናኘ ነው። አባትና እናት ከልብ ለሚወዱት ልጅ ለጸለዩት መልስ እንደሆነ አምናለሁ። እንደገናም ወንድሞችና እህቶቼ የሰማይ አባታችን ምን እንደምንፈልግ ያውቃል እና መርሱን ስንጠራ እርዳታ ይሰጣናል። እኛ የምናስብበት በጣም ትንሽ እንደሆነ አላምንም። ጌታ በሕይወታችን ድርጊቶች በሙሉ የሚያስብ ነው። ብዙ መቶ የሆኑ ስለነካው በቅርብ ስለነበረው አጋጣሚ በመናገር ለመፈጸም እሞክራለሁ። የነበረውም በአምስት ወር በፊት በካንሳስ ከተማ ቤተ መቅደስ ባህር ማክበሪያ ቀን ነበር። በሕይወታችን እንደሚደርሱት ሌሎች ነገሮች አይነት ይህም ሁሉ ነገር መልካም የሆነበት ጊዜ አጋጣሚ መስሎ ነበር። ነገር ግን ቤተ መቅደሱ ከመጸደቁ በፊት ከነበረው የባህል ማክበሪያ ድርጊቶች ጋር ምን ግንኙነት እንደነበረው ሳውቅ የዚህ ምሽት ድርጊት ልዩ እንደሆነ ገባኝ። በጣም የሚያስደንቅ ነበር። ቤተ መቅደስን ከመቀደስ ጋር ከባህል ማክበሪያ ሁሉ እንደሚደረግ የካንሳስ ከተማ ምዙሪ የቤተ መቅደስ አውራጃ ወጣቶች በተለያዩ ቦታ የራሳቸውን ክፍል ተለማምደው ነበር። ሐሳባቸውም የባህል ማክበር በነበረበት በዚያ ቅዳሜ ጠዋት ተገናኝተው ምድ ማድረግ፣ የት መቆም፣ በመካከላቸው ስንት ቦታ መኖር እንዳለበት፣ በአድራሻው እንዴት መውጣት እንደሚገባቸው እና ሌሎችን በመለማመድ በዚህ ኃላፊነት ያላቸው የተለያዩ ድርጊቶችን አቀናጅተው የመጨረሻ ድርጊትን በደንብ የተዘጋጀ እንዲሆን እስከ ማድረግ እንዲቻላቸው ይዘጋጁ ነበረ። በዚያ ቀን ግን አንድ ችግር ነበር። የሚደረገው በሙሉ በትልቅ ቴሌቪዥን እንዲታይ የተቀረጸ ነገር ላይ የሚመካ ነበር። እነዚህ የተቀረጹ ነገሮች ለማክበሪያ ድርጊቶች በጣም አስፈላጊ ነበሩ። ይህም ነገሮች አንድ ላይ የሚገኝ ብቻ ሳይሆን በቴሌቪዥን የሚታየው ነገሮች ቀጥሎ የሚመቱን ድርጊቶችን እያስተዋውቅ ነበር። በቪዲዮ የሚታዩት የማክበሪያ ድርጊቶች በሙሉ የሚመኩበት ነበር። ነገር ግን ትልቁ ቴሌቪዥን አይሰራም ነበር። ወጣቶቹ የሚለማመዱበትን ጊዜ እያጡ ሞኛተኛ ሰዎች ለችግሩ መፍትሄ ለማግኘት በጣም ሞከሩ። ሁኔታው የሚቻል ያልሆነ መምሰል ጀመረ። ጸሐፊዋና መሪ የነበረችው ሱሰን ኬፐር እንደ ገለጸችው ዓላማውን ስንቀያየር የማይሠራ እንደሆነ አውቀን ነበር። መርሃ ግብርን ስንመለከት ከምንችለው በላይ እንደሆነ አወቅን። ነገር ግን ከበታች ከሁሉም በላይ ጥንካሬያቸው የሆነ ነገሮች እንዳሉ አወቅን። እነዚህም 3,000 ወጣቶች ነበሩ። ወደ ታች ወርደን ምን እንደደረሰ እነርሱን መንገርና እምነታቸውን መሳብ አስፈለገን። ወደ መሰብሰቢያ ሰዎች ለመምጣት ከመጀመራችን አንድ ሰዓት በፊት 3,000 ወጣቶች ተንበርክከው አብረው ጸለዩ። በትልቁ ቴሌቪዥን ላይ የሚሰሩት ይህንን ለመጠገን ምን ማድረግ እንደሚያስፈልጋቸው እንዲያውቁ መነሳሻ እንዲኖራቸው ጸለዩ። አጭር መለማመጃ ጊዜ ስለነበራቸው የሰማይ አባታችን እርሱ የራሳቸውን ለማድረግ የማይችሉትን እንዲያደርግላቸው ጠየቁ። ስለዚህ ድርጊቱ የጻፈው አንድ ሰው እንዲህ አለ፣ ወጣቶቹ ሊሰሩት የማይችሉት ጸሎት ሊረሱት የማይችሉ ጸሎት ነበረ። ችግሩ ምን እንደነበረ እንደታወቀ እንደተጠገነ አንዱ ሞኛተኛ መጥቶ ነገራቸው። ከዚህ ጊዜ በኋላም አልነበረም። መፍትሄ የተገኘው በእድል ነበር አለ። ነገር ግን እነዚህ ወጣቶች በሙሉ ምን እንደነበረ ያውቁ ነበር። በአዳራሹ ውስጥ ስንገባ የቀኑ ችግር ምን እንደነበረ አላወቅንም። ያወቅነው በኋላ ነበር። የተመሰከርነው ግን ካየኋቸው ሁሉ በላይ መልካም የነበረ በደንብ የተዘጋጀ ድርጊት ነበር። ወጣቶቹ በዚያ የነበሩትን ሁሉ የተሰማቸው አስገራሚና ኃይለኛ መንፈስ ነበራቸው። የት መግባት እንደነበራቸው፣ የት መቆምና ከሌሎች ጋር እንዴት መስራት እንደሚገባቸው አቀው ነበር። የተለማመዱበት ጊዜ ያጭር እንደነበረ እና አብዛኛዎቹ የቀረቡት ድርጊቶች የተለማመዱት እንዳልነበሩ ሳውቅ በጣም ተደንቄ ነበር። ይህን ማንም ሊያቀው የማይችለው ነበር። ጌታ እነርሱ ለማድረግ ያልቻሉትን አድርጓል። ጌታ መንግስቱን በሙሉ ለማነሳሳትና ለመምራት እየቻለ ለአንድ ሰው ወይም የአንድ ባህል ማክበሪያ ወይም አንድ ትልቅ ቴሌቪዥን በተመለከተ መነሳሻ ስለሚሰጥበት መገረሜን አላቆምም። ይህን ማድረግ መቻሉ እና ይህን ማድረጉም ለእኔ ምስክርነት ነው። ወንድሞቼና እህቶቼ፣ ጌታ በሕይወታችን በሙሉ ውስጥ አለ። ሊባርከን ይፈልጋል። የእርሱን እርዳታ እንድንፈልግ ይፈልጋል። እርሱም ይመራናል። እናም ጸሎታችንን ሲሰማና መልስ ሲሰጥ እርሱ በዚህና አሁን የምንፈልገውን ደስታ እናገኛለን። በሕይወታችን ውስጥ የሚገኙትን በረከቶች እንድናውቅ የምጸልየው በኢየሱስ ክርስቶስ ስም ነው፣ በአዳኛችን ስምም ነው። አሜን።
Holy Father,
ውድ አባታችን ሆይ በምስጋና ለሰማናቸውና በራእይ ለሰማናቸው ነገሮች በዚህ ጠዋት ለሰማናቸው ነገሮች እናመሰግናለን። አንተ የተደበቅበትን ቦታ ገልጸ ለተመረጡት ሐዋርያትና ነቢያት ወንጌልን በመግለጽ እናመሰግናለን። እናም አባታችን ሆይ ወዳግም ለተመለሰው ወንጌል እና ለኢየሱስ ክርስቶስ ኃጢአት ክፍያ እናመሰግናለን። በዚህም እኛም የተሰበረ ልብና የተዋረደ መንፈስን እንደ መስዋዕት አቅርበን ላንተ እንሰጣለን። በአንተ ተቀባይ እንድንሆንና በቀላል የተቀበልናቸውን መልእክቶች እንድንቀበል እንድትረዳን እንጠይቃለን። እርዳታ ከሚፈልጉት ጋርና እና እንድትረዳቸው ከነሱ ጋር መሆን እኛም እንድንረዳቸው እርዳታ ስጠን። እነሱ የሚሰቃዩበትንም ከፍ ለማድረግና ለማንሳት እንድንችልም እርዳታ ስጠን። እኛ እንደተነሳንም እነሱን ለማንሳት እንድንችልም እንጸልየው በልጅ ስም በኢየሱስ ክርስቶስ ስም ነው። አሜን።
This has been a broadcast of the
182nd ግማሽ ዓመታዊ አጠቃላይ የዋለኛ ቀን ቅዱሳን ኢየሱስ ክርስቶስ ቤተክርስቲያን ጉባኤ ነው። ተናጋሪዎቹ ከአጠቃላይ ባለስልጣኖችና ሹመቶች የተመረጡ ሲሆን የዚህ ክፍል ሙዚቃ በሞርመን ታበርናክል ዘማሪዎች ይሆናል። ይህ ስርጭት የተቀረበው እንደ ሕዝብ አገልግሎት በቦነቪል ማከፋፈያ ሲሆን ካለፈቃድ ማባዛት፣ መቅጣት ወይም ሌሎች ፕሮግራምን መጠቀም የተከለከለ ነው።